ክብር ለእግዚአብሔር ይሁን። እንደምንሰራለ ያሉ ሰዎች ነበሩ። ዛሬ እንደሚሄድ ነው፣ ትናንትና እንደሚሄድ፣ ሰሞኑ እንደሚሄድ አስበዋል ማለት ነው። እግዚአብሔር ስም ብሩክ ይሁን። የሚሄደው ነገር ነው እንግዲህ ባይዚስታይን የአሜሪካን ቦርደር ሳራርፍ አልቀርም። ጌታ የተመሰገነ ይሁን። ትናንትና ሬዲዮ ያዳመጣችሁ እስኪ ትምህርቱ እየገባችሁ ነው? ምክንያቱም ይህንን ነገር አንድ ቀን ቁጭ ብለን መነጋገር አለብን። እግዚአብሔር ይመስገን፣ የጌታ ስም የተባረከ ይሁን። ዛሬ የማካፍለው በእግዚአብሔር ቤት ውስጥ የምንኖርበት የመንፈስን አንድነትን የሚመለከት ነገር ነው የማካፍላችሁ። እና እኛ ክርስቲያኖች በጌታ ቤት እንዴት ነው በመንፈስ አንድነት የመኖርን ሚስጥር ማወቅ እጅግ በጣም አስፈላጊ ነው። ምክንያቱም በዛ በመንፈስ የአካል ሕይወት ውስጥ ነው መንፈስ ቅዱስ በእያንዳንዳችን በጸጋ የሚገለጠው። ስለዚህ መንፈስ ቅዱስን አዌር ባልሆነ መንገድ የቤተ ክርስቲያን ሕይወትን ሰዎች በትክክል እንደ እግዚአብሔር ቃል ሊኖሩ አይችሉም። እና የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ ለአካል ሕይወት እንዴት ወሳኝ እንደሆነ መመልከት ይኖርብናል። ቤተ ክርስቲያን የሚለው ነገር በልማድም ባደግንበት ከመጣንበትም ካደግንበትም ሁኔታም በመነሳትም ብንመለከት እንደዚሁም ደግሞ በተለያየ አቅጣጫ ሰዎች ከምንሰማቸው ነገሮች እንኳን ስናይ መጽሐፍ ቅዱስ የሚናገረውን የቤተ ክርስቲያንን እይታ ሳይኖረን ልንኖር እንችላለን። እና ይህንን ነገር ጥቂት አብረን ዛሬ እንካፈላለን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችንን አውጥተን አንደኛ ቆሮንቶስ ምዕራፍ 12 ላይ እግዚአብሔር ቃል የሚናገር 12 ላይ ከቁጥር 12 እና 13 ላይ እንደዚህ ያለ ነገር ይናገራል። በጌታ በኢየሱስ ክርስቶስ ስም አነባለሁ። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱ መንፈስ ጠጥተናል ይላል። እግዚአብሔር ስም የተባረከ ይሁን። አንገቶቻችንን ዝቅ አድርገን በእውነት ይህ በዚህ ቃል እግዚአብሔር በምንመለከታቸው በሌሎች ወንጌል እውነቶች ሁሉ እንዲናገርን እንጸልያለን። እግዚአብሔር ሆይ በቃልህ የምትናገር ቃልህ ያንተ የሆነ ቃልህ ሕያው እንዲሆን በውስጡ ጌታ ሆይ መንፈስን ያኖርክ ጌታ አምላክ በዚህ ስፍራ ተናገር። ዓይኖቻችንን ክፈትልን። ሕይወታችን የለመለመ በጸጋ ተሞልተን የምንኖርበትን የአካልን ሕይወት እንድታሳየን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ስለ አካል ሕይወት ከመመልከታችን በፊት ብዙ ሰዎች የክርስትና ሕይወትን ኑሯቸውን የሚመለከቱት በአሁኑ ዘመን ለግል ሕይወታቸው በቤተ ክርስቲያን እየመጡ ተጽናንተው እግዚአብሔር በግል ሕይወታቸው ተናግሯቸው በቃ ከጌታ መልእክትም እያገኙ መገለጥም እያገኙ መሄድን ነው የሚመለከቱት። እና በአንድ ቤተ ክርስቲያን ውስጥ አንድ አካል ሆኖ መኖር ብዙ ቫሊዩ በሰዎች ሕይወት ውስጥ ያጣበት ጊዜ ነው። ከጥቂት ዓመት በፊት ወደ ኢትዮጵያ በሄድኩበት ጊዜ ለረጅም ጊዜ ያገለገልኩበት አንድ አጥቢያ በጣም በርካታ ሰዎች አየው። ብዙዎቹ ሰዎች አዳዲሶች ናቸው እና እንዲህ በጣም ብዙ ሰው ነው ያለው፣ ብዙ አዲስ ሰው ነው። በጣም ይገርማል። ቸርቹ አድጓል፣ ግን የድሮዎቹ የሄዱ እያልኩስን እነዚህ የምታያቸውም ዛሬ ነው የመጡት እንጂ ነገ እዚህ አይመጡም። እና ሰው ይያዝ አይደለም በአንድ ቤተ ክርስቲያን ውስጥ መኖር ቫሊዩ የለውም አሉ። እና አገልጋይ ይመጣል ሲባል ነው የመጡት አሉ። እና በጣም የሚያሳዝን ጊዜ ነው። ልክ እንደ ፋስት ፉድ ሬስቶራንት አንድ አይደለም። ሰው የሚፈልገውን ምግብ ስለ ራበው ብቻ ገብቶ ይበላል። አንዳንድ በድሮ ዘመን ደንበኞች አሉ። አንዳንድ ሰዎች ወንደላጤ የሆኑ ሰዎች አስታውሳለሁ። እኔ ባደግኩበት አካባቢ ቀላቢ ያለችኝ ይላሉ። እና ቀላቢ ማለት እነዚህ ሰዎች ሚስት ስለሌላቸው ሰራተኛ መቅጠሩንም ስለማይፈልጉ የተወሰነ ገንዘብ እየሰጡ ለነዛ ቀላቢዎች ምሳና እራት ታዘጋጃለች። ቁርሳቸው እንዴት እንደሚበሉ አላውቅም። እናዛ የገቡ ቀላቢ ተመግባቸዋለች። ታውቃላችሁ ቀላቢ እንደነበረ? አዎ፣ ሚስቶች አይደሉም እነዚህ ሰዎች፣ የራሳቸው ቤት አላቸው። ቀላቢ ጋር ሄደው ይመገባሉ እና ከቀላቢም የባሰ ነው የኛ ነው። እና ቤተክርስቲያን ምንም ኮኔክሽን የሌላቸው ሰዎች አንድ ቤተክርስቲያን ሄደው ሾፕ አራውንድ ያደርጋሉ። ዛሬ እዚህ፣ ነገ እዛ፣ ተነገ ወዲያ እዛ እየሄዱ ይመላለሳሉ። ይሄ ሃይማኖት አይደለም። ይሄ የክርስትና ህይወት አይደለም። እግዚአብሔር በመጽሐፍ ቅዱስ ላይ የሚነግረንና የሚያስተምረን ነገር በሙሉ በተናጠል ሰዎችን አንድ ቦታ በጅምላ ሰብስቦ ነገም ተነገ ወዲያም እንደፈለገ የሚመጣውም የሚወጣውም በሚገባበት መልክ የቤተ ክርስቲያን ነገር እንዲከናወን እግዚአብሔር አይፈልግም። ጌታ ኢየሱስ ክርስቶስ ስለ ማንነቱ ራሱን ከገለጠ በኋላ ማን ነኝ ትሉኛላችሁ ብሎ ደቀ መዛሙርቱን ሲጠይቃቸው አንተ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ በመለሰለት ጊዜ አንተ ጴጥሮስ ነህ፣ እኔ እምልሃለሁ አለው ጌታ፣ በዚች ዓለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆች አይቋቋሙትም።
ጳውሎስ በጻፋቸው መልእክቶች
የሚያስደንቅ ነው እንደሆነ እንመለከታለን። እዛም ላይ የማስተምረው በቆላሲስ መጽሐፍ ላይ ነው። ሐዋርያው ጳውሎስ አንድ ቦታ ላይ ብቻ ላንብብላችሁ፣ ይሄ ሰፋ ያለ ነገር ነው፣ እንዲሁ በጥቂቱ እንድንመለከተው ይህንን ላንብብላችሁ። በቆላሲስ
ምዕራፍ 1 ቁጥር 4 ላይ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ
ስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ይላል። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ይላል። የተሰበሰቡ የተበታተሉ ሰዎች በፈለጉ ጊዜ የሚሰበሰቡ ሰዎች አገልጋይ እንደሆኑ አይደለም ሐዋርያቶች የሚያውቁት፣ የቤተ ክርስቲያን አገልጋይ እንደሆኑ የሚያውቁት። ከዚህ በፊትም በተመለከትነው ለጢሞቴዎስ በጻፈለት መልእክት ውስጥ ስንመለከት ሐዋርያው ጳውሎስ በጣም ሲሪየስ ነገር ለጢሞቴዎስ ሲናገር እንመለከታለን። በአንደኛ ጢሞቴዎስ ምዕራፍ 3 ላይ ለጢሞቴዎስ ይህንን ነገር ይናገረዋል። ብዘገይ ግን በእግዚአብሔር ማደሪያ ቤት ይለዋል። ምዕራፍ 3 ቁጥር 15 ላይ እንዴት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ሐዋርያው ጳውሎስ ይህን ጽሑፍ ለጢሞቴዎስ በሚጽፍለት ጊዜ ቤተ ክርስቲያን እንደኔና እንደናንተ እንደዚህ ሰፋ ያለ አዳራሽ የሚሰበሰቡበት ሁኔታ አልነበረም። በየሰው ቤት ነበር ቤተ ክርስቲያን የሚሰበሰቡት። አንዳንድ ቦታ ነው ማክሲማም፣ አሁን የቆላሲስ ሰዎችን ስናጠና ከ20 እስከ 250 ድረስ ቁጥር ሊደርሱ ይችላሉ ይባላል፣ ያ የቆላሲስ መጽሐፍ በተጻፈላቸው ጊዜ። ስለዚህ ቤተ ክርስቲያን ጥቂት ነበሩ፣ እንደኛ ቁጥራቸው የእኛን ያህልም አይሆኑም ነበር። ነገር ግን በእግዚአብሔር የእግዚአብሔር ማደሪያ ቤት ናቸው ይላል ጳውሎስ። እነዚህ አገልጋዮች ቤተ ክርስቲያንን የሚያዩበት አስተያየትና እኛም ራሳችንን የምናይበት አገልጋዮችን ቤተ ክርስቲያንን የምንመለከትበት አስተያየት ሰማይና ምድር የተራራቀ እንደሆነ ነው የምናየው። ምናልባት የብዙ መንፈሳዊ ችግራችን መሰረቱ እዚህ ላይ ሊሆን ይችላል የሚል እኔ መረዳት አለኝ በአንዳንድ ሁኔታ ስመለከት። ስለዚህ ቤተክርስቲያን የሚለውን ነገር በሙሉ ልንማር ዛሬ ጊዜውን ባይፈቅድልንም ይህንን ቆሮንቶስ ላይ ያለውን ክፍል እንደገና ነጥብ በነጥብ እንድንመለከተው ፈልጋለሁ። ሐዋርያ ጳውሎስ ቁጥር 12 ላይ የሰውን አካል ምሳሌ አድርጎ ይወስዳል። በሰውነታችን ላይ እጅ አለ፣ እግር አለ፣ የሚታዩ ማይታዩ በውስጣችን ያሉ ኩላሊታችን፣ ጉበታችን፣ ልባችን፣ ሳንባችን አይታይም፣ ብልቶች አሉን። እነዚህ ብልቶቻችን ሁሉ ተቀናጅተው የተዋሃደ አንድ ወጥ የሆነ እኔነታችንን አዋቅረው እከሌ የምንባለውን ሰዎች እኔን ብትወስዱኝ ተስፋ የሚባለው ሰው የነዚህ ብልቶች ሁሉ ቅንጅት ውጤት የሆኑ ሰው ነው ጊዜ ቆመው ማለት ነው። ስለዚህ እነዚህ ብልቶቻችን አንዳንድም ስራቸው የተለያየ ነው፣ ጸባያቸው የተለያየ ነው፣ ባህሪያቸው የተለያየ ነው። ነገር ግን ሁሉም ተቀናጅተው በአንድነት አንድን ሰው ጤናማ አድርጎ ለመኖር በዚያ ሰው ህይወት ደግሞ የሚከናወነው ሁሉ ለመካሄዱ ትልቅ ኮንትሪቢሽን የሚያመጡት የተዋሃደ ስራ ሲሰሩ እንደሆነ ነው የምናየው። አካል አንድ እንደሆነ እንላለን ይላል። አካላታችን አንድነቱ በጣም የሚያስገርም ነው። በምንድን ነው አካላችን አንድ የሆነው? በጅማት፣ በአጥንት፣ በስጋ፣ በተለያዩ አይነት ነገሮች መያያዙ ብቻ አይደለም፣ የህይወት መያያዝም አለ። አካላችን የምንበላው ምግብ በሙሉ አንዳንድም ወደ አንድ አቅጣጫ ብቻ አይደለም፣ ወደ ግራችን አይደለም፣ ወደ እጃችን አይደለም፣ ወደ ሆዳችን አይደለም፣ በሙሉ ዲስትሪቢዩትድ ይሆናል። ሁሉም ቦታ ላይ ይዳረሳል። አንዳንዱ የአካል ክፍል አንዳንድም ካለመብላቱ የተነሳ የተበላው ምግብ ካለመድረሱ የተነሳ የተጎዳ ክፍል የለም። ሁሉም ሃርሞናይዝ አድርጎ ነው የሚሄደው። አንዳንዱ ሰውነታችን ክፍል በጣም አክቲቭ ከመሆኑ የተነሳ እንዴት ነው እሱ የመጣለትን ነገር ሁሉ በጥቅም ላይ ስለሚያውል ውፍረትና ጉል የሆነ እድገት አይታይበትም። አንዳንዱ ግን ቁጭ ከማለት የተነሳ ቁርጭጭ ቁርጭጭ እያለ በውርጭም እያወጣ ያስቸግር ይችላል። እና ነገር ግን የተበላው ምግብ ሁሉ ግን ለሁሉ ይደርሳል። አንዱ ወፍራም ይሁን እንጂ አንዱ ደግሞ አንዳንድ በመስራቱ ጡንቻ ያውጣ እንጂ ብልቶቻችን በሙሉ በሚመገቡት ምግብ ብቻ ሳይሆን ሲሰሩ ሃርሞናይዝ አድርገው የሚሰሩት ሰውነታችን እና እግሬ ወደፊት ለመሄድ እየፈለገ እጅ ወደኋላ ይዘረጋል። ያችሁት እና አይምሯችን ጠቅላላ ሰውነታችንን ሁሉ አስተሳስሮ የሚኖርበት የህይወት ትስስር አለው። የአካል የጡንቻ የጅማት የአጥንት ብቻ ሳይሆን የህይወት ትስስር እንዳለ እንመለከታለን። ነገራችን ላይ እንቅፋት ይመጣል፣ ሌላው ሰውነታችን ያውቃል። አመመኝ መታኝ እንላለን። የሚናገረው አፍ ነው። አገሬ መታው የሚል አፍ የለም አይደለም። እንዴት ነው አይንን አመመኝ ነው ምን አፍ የሚለው? እና አይንን አመመው የሚል አንደበት የለም አለ እንዴ? እና ሲመታ አንዱ ጋር ሲታመም አንዱ ጋር ችግር ሲፈጥር የማን ሆኖ ነው የሚናገረው አፍ? የራሱ አድርጎ ነው። አንድነታቸው የህይወት ነው። ስለዚህ አንዱ ጋር ያለው ችግር ሁሉ ጋር እንዳለ ነው። ስለዚህ አካል አንድ እንደሆነ ብዙ ብልቶች እንዳሉበት የሚለው ቃል ምሳሌ እንደሆነ ለቤተ ክርስቲያን ጳውሎስ ያሳያል። የቤተ ክርስቲያን ምንድን ነው? ምሳሌ ነው። ምሳሌ ነው ማለት ነው። ብልቶቻችን እርስ በርሳቸው ባዕድ አይደሉም። ብልቶቻችን እርስ በርሳቸው እንደ እንግዳ አይተያዩ። ያንዱ ችግር የጋራ ችግር እንደሆነ አንድነታቸው የአካል አይደለም የህይወት እንደሆነ እንመለከታለን። በጉዳትም በጥቅምም የሚመጣውን ነገር በመካፈልም ሁሉም የጋራ የሆነ ህይወት እንዳላቸው እንመለከታለን። ነገር ግን የአካል ብልቶች ሁሉ ብዙዎች፣ በጣም ብዙ ናቸው። እንግዲህ በአናቶሚ በትምህርት ብትመለከቱት ማዕድ ናቸው። አጥንታችን ራሱ እያንዳንዱ የራሱ ስም አለው። ስለዚህ የአካል ብልቶቹ ብዙዎች ሳሉ አንድ አካል እንደሆኑ ይላል። ክርስቶስ ደግሞ እንዲሁ ነው ይላል። ክብር ለእግዚአብሔር ነው። ስለዚህ የቤተክርስቲያንን አንድነት መጽሐፍ ቅዱስ ሲናገር ክርስቲያኖች ደግሞ እንዲሁ ናቸው አይልም። የቤተክርስቲያን ህይወት ትልቅ ችግር የሚመጣው ክርስቲያኖች አንድነታቸውን በድርጅት መልክ ሲያውሉ ነው። ክርስቲያኖች አንድነታቸውን አንዳንድም ሎካላይዝድ በሆነ መንገድ ሲመለከቱ ነው። ምናልባት በዚህ ህንፃ ስር በመሰብሰባችን ቤተ ክርስቲያን ነን ልንል እንችላለን። ነገር ግን መጽሐፍ ቅዱስ ብልቶች የሚላቸው እኔ እናንተ ነው። በዚህ ስፍራ አሁን ያለነው ራሳችን ብልቶች ነን፣ የጌታ ብልቶች ነን። ነገር ግን የተለያየነን ወንድ ነን ሴት ነን፣ በእድሜ በጾታ እንለያያለን ወገኖች። እያንዳንዳችን በትምህርት ደረጃችን፣ በኑሯችን፣ በኢኮኖሚያችን፣ በጸባያችን እንለያያለን። የተለያየን ዥንጉርጉር ነን። ልክ እንደ ብልቶቻችን አጥንትና ስጋ ምን የሚያገናኛቸው አለ? በጸባያቸው ውስጥ ምን አንዱ ለሳሳ አንዱ ድርቅ ያለ ነገር ነው አይደለም? አይንና ቆዳ እንዴት ናቸው? ተመልከቱ። ምላስና ጥርስ እንዴት ነው የሚገናኙት? ዲፍረንት ነን። እነዚህ ሁሉ ግን በህይወት ትስስር ግን አንድ ሆኖ ይኖራል አይደለም? በህይወት ትስስር አንድ ሆኖ ይኖራል። አይገርምም? ለስላሳው ምላስ በጥርስ መካከል ቁጭ ማለት እንደው ብትሰሩት እንደው የለም የጥርስ ስጋ እያለ እኔ አላምነውም ብዬ ነበር። እኔም ብለው እግዚአብሔር ማ እንዴ እዚህ ጋር አታድርገው እባክህን፣ ባይሆን ሌላ ቦታ ሆኖ ይናገር ብል ነበረ። ነገር ግን አይጎዳዱም፣ አይጎዳዱም። የህይወት ትስስር አንዱ አንዱ ጠብቆ ሊኖር ይችላል። ይሄ የህይወት ትስስር ለነዚህ ለብልቶቻችን የሆነው ለእኛ ማን ነው የሚለን? ማን ነው? ኢየሱስ ክርስቶስ ነው። ኮንስቲቱሽን አይደለም፣ ባይሎስ አይደለም፣ ድርጅት አይደለም፣ ፓስተሮች አይደለም፣ አገልግሎት የሚባል አይደለም፣ ህንፃ አይደለም። ማን ነው የሚለን? ክርስቶስ ደግሞ እንዲሁ ነው የሚለን። እስቲ ይህንን እግዚአብሔር እንደው ግለጥልን እንበለው ወገኖች። እግዚአብሔር ይህን ካልገለጠልን ልናውቀው ምንችል ልንረዳው ምንችል ነገር እግዚአብሔር ይህን ነገር ካላሳየን አይኖቻችን ካልከፈተ ልናየው አንችልም። እኔ አሁን እናንተን ሳይያችሁ በእድሜያችሁ በጾታችሁ በተለያየ ነገር ነው የማየት ዝንባሌ ያለኝ። ነገር ግን እናንተ ውስጥ ክርስቶስን እኔ ውስጥ ክርስቶስን እርስ በርሳችን ክርስቶስን አይተን በጌታ አንድ እንደሆነ በክርስቶስ ባያዘን ጌታ መታየትን ማግኘት መታደል ነው። ክብር ለእግዚአብሔር ክብር ለእግዚአብሔር። ለዚህ አንድነት እንደ ሰው ብልት እንደ ሰው አካል ምሳሌ የሚሆን ያማረ ነገር የለም ነው የሚለው ጳውሎስ። ብልቶቻችን ልዩ ልዩ ሆነው ያስተሳሰረን ያያዘን ክርስቶስ መሆኑ እጅግ ድንቅ እንደሆነ ልናስብ ይገባል። ክብር ለእግዚአብሔር ክብር ለእግዚአብሔር። በሄድ ነው ልጅ አንድ ቤተክርስቲያን ውስጥ በምንማረው ትምህርት አንድነት አለን። ይሄ ራሱን የቻለ ነገር ነው። ጌታ ኢየሱስ እኛ ጋር የሚኖርበት ሚስጥር ሲመረመር በእግዚአብሔር ቃል በመንፈስ ቅዱስ በውስጣችን ከጌታ ጋር ያለን ግንኙነት እንደሚጠበቅ የታወቀ ነው። ነገር ግን ማየት ያለብን ነገር ምን ጊዜ ቤተክርስቲያን ውስጥ የአንድነታችን ምክንያት ክርስቶስ እንደሆነ ይሄ መሰረት ሚነቃነቅ እንዳልሆነ ማየት አለብን። ክብር ለእግዚአብሔር። ክርስቶስ ደግሞ እንዲሁ ነው በርስ እና ይህንን ወደ ራሳችን መልሰን ሽማግሌዎች ብንሆን፣ ወጣቶች ብንሆን፣ ወንዶች ብንሆን፣ ሴቶች ብንሆን፣ የተማረ ብንሆን፣ ያልተማረ ብንሆን እኛ ሁላችን በክርስቶስ ምንድን ነው? አንድ ነው። ክብር ለእግዚአብሔር። በክርስቶስ አንድ ነው። ይሄ ነገር ደግሞ ተግባራዊ እንዴት እንደሆነ ይናገራል። የአንድነታችን መሰረት ከተናገረ በኋላ ቁጥር 13 ላይ አይሁድ ብንሆን ይላል። አያችሁት? በብልት መልክ ምሳሌ ከተናገረ በኋላ ወደኛ ነገሩን ያስጠጋዋል። እንግዲህ እኛ ለመታየት የመጀመሪያው ትልልቅ ነገር ጎልቶ የሚመጣው ዛራችን ነው አይደለም? አይደንቲቲያችን ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ አያችሁት? ዲፍረንት የሆነ ካታጎሪ ነው የምንመለከተው፣ ክላስ ነው የምንመለከተው። አይሁድና ግሪክን እስኪ ተመልከቷቸው። አንድ ቤተክርስቲያን ውስጥ ሆነው እንዴት አብረው ሊሆኑ ይችላል? በዚያን ዘመን ይህ ወንጌል እየተሰበከ በነበረበት ዘመን አይሁድ እና የግሪክ ሰዎች አይተባበሩ፣ አይሁዳውያኖች ከግሪኮች ጋር አይበሩ። ነገር ግን ይላል አይሁድ ብንሆነ፣ የግሪክ ሰዎች ብንሆነ፣ ደግሞ ምን ያለ ባሪያዎች ብንሆን፣ ጨዋዎች ብንሆን። አንዳንዱ ሰው የጨዋ ዘር ይላል። ይሄ እንግዲህ በሀገራችን የተለመደውን ቋንቋ ነው ዝለ የሚጠቀመው። የጨዋ ዘር ሲሉ ምን ማለታቸው ነው? ባሪያ ያልሆነ ማለታቸው ነው። እስኪ እግዚአብሔር ያሳያችሁ። መቼም የዚህን ሀገር ባርነት ስናይ ነው ትንሽ እኛ የሚቆጠቁጠን። ሀገራችን ሰዎች ባሪያ ተብለው የሚባሉ ሰዎች ነበሩ አይደል? እንዴት እንደ ትሪት እንደሚደረጉ ታውቃላችሁ? በጣም 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 የመጨረሻ በጣም የመጨረሻ ክፉ የሆነ ትሪትመንት ነው የሚሰጣቸው። እኛ እዚህ ዋጋችንን እየቀመስን ጥሩ መማራችን ጥሩ ነው አይደለም? እና ሀቪኤቨር አድቮኬት አድርጋችኋል? ሚያረግሷ አይታችኋል? ለባሪያዎች አርጋቸዋል። ዴር ኢዝ ኖ ዋን እኛ ሀገር አድቮኬት ያደረገ ሰው ብዙ አላየሁም። እውነቴን ነው የምናገረው። እና ሰዎች እንደውም ሌላውን ባሪያ አድርገው መኖራቸው ከትራፊያቸውን በመብላታቸው በየማል ቤቱ ተንገላተው በመኖራቸው ለዛም ራሱ ያበቋቸው እነሱ በመሆናቸው ሲመጻደቁ ነው ምናል። እና ነገር ግን ባርነት በጣም መጥፎ ነገር ነው። የሰውን ህሊና የቱን ያህል እንደሚጎዳ ይታያችሁ። እኔ ባሪያ ለሆኑ መልካቸው ጥቁር የሆኑ ሰዎች ማቃቸው አሉ። አንድ ጓደኛዬ ሲነግረኝ ሻምፖ እያሉ ጠሩት ነበር እና ቁራ ይሉታል፣ ሁልጊዜ ይጠሩታል አላደለም። ይሄ ነገር እንዴት እንደሚጎዳ እንዴት እንደሚጎዳ ውድ ወገኖች፣ መጽሐፍ ቅዱስ የእነዚህ ሁኔታዎች በቤተ ክርስቲያን ውስጥ ያሉ ይላል። ክብር ለእግዚአብሔር። አይሁድ ቢሆን፣ የግሪክ ሰው ቢሆን፣ ባሪያ ቢሆን፣ ጨዋ ሰው ቢሆን እኛ ሁላችን ይላል በአንድ መንፈስ አንድ አካል እንድንሆን ምን አድርገናል? ተጠምቀናል። ክብር ለእግዚአብሔር ይሁን። እንግዲህ ይታያችሁ ወደ ቤተ ክርስቲያን ስንመጣ እንደዙ መተን በቃ ቸርችን ሆን ብለን አይደለም ያለ ነው። መጠመቅ ተካሂዷል ይላል። መጠመቅ በርስ መጠመቅ ምን ማለት ነው? መጠመቅ ማለት የቃሉን ትርጉም ባፕቲዞ የሚለው የግሪክ ቃል ሲታይ አንድ ነገር በአንድ ነገር ውስጥ ጥልቅ ብሎ ለምሳሌ ባልዲ ውስጥ ውሃ እስኪ ጠንጣሳውን አጥልቀው አላለም። አንድ ነገር አንድ ነገር ሲጠልቅ ሲሸፈን በዛ ነገር ውስጥ ሲገባ ምን ይሆናል? ጠለቀ ይባላል። ተጠመቀ የሚባለው ያ ነው። ስለዚህ እኔና እናንተ ምን ይለናል? እነዚህ አይሁዳዊ የሆኑትን፣ ግሪክ የሆኑትን፣ ባሪያ የሆኑትን ጨዋ የሆኑትን እግዚአብሔር ወስዶ ምን ውስጥ ጨመራቸው ይላል? መንፈስ ውስጥ ጨመራቸው ይላል። ክብር ለእግዚአብሔር። እንደዙ እንዳሉ አይደለም የስፈራው ገብቶናል እንስተስማማው አይደለም። በመጠመቅ ነው አንድ ይሆን ነው ይላል። በምንድን ነው አንድ ይሆን? በመጠመቅ ነው አንድ ይሆን ነው። ይሄን እንዳትረሱ። በእግራችን መተን አይደለም ቸርች አንድ ምን ሆነ? በመጠመቅ ነው ይላል። እና ከዛ ምን ይላል? እኛ ሁላችን በአንድ መንፈስ አንድ አካል እንደሆነ ተጠምቀናል። ሁላችን አንዱ መንፈስ ምን አድርገናል? ጠጥተናል። መጠጣት ምንድነው? ወደ ውስጥ መንፈስ ቅዱስ መግባቱ ያሳያል። እና ይሄ ሁኔታ ሰዎች ወጥ ውስጥ የሚከናወነው ውድ ወገኖቼ፣ ሰዎች የወንጌልን እውነት በሚሰሙበት ጊዜ የእግዚአብሔር መንፈስ መያዣ ሆኖ ይሰጣቸዋል። በመንፈስ ቅዱስ ይታተማሉ። በውሃ ጥምቀት ራሳቸውን ለቤተክርስቲያን ህይወት ይሰጣሉ። በጣም ብዙ ሰዎች እዚህ ቤተክርስቲያን በጣም ነገሮቻችን መቀየር አለብን እላለሁ። የውሃ ጥምቀትም ሳይወስዱ ጌታንም ለመቀበል ህይወታቸውን ሳይሰጡ የጌታ እራት ሰዎች ይወስዳሉ። ይህ ትክክል አይደለም። የጌታ እራት ምግብ አይደለም። የጌታ እራት ሰው ራሱን ለጌታ ከሰጠ በኋላ ራሱን ለጌታ ካስገዛ በኋላ ቤተክርስቲያን ውስጥ እገባለሁ ብሎ ቤተክርስቲያኑ የቤተክርስቲያን ህይወት እኖራለሁ ብሎ የሚወስደው በቤተክርስቲያን ውስጥ ጌታ በፈጠራት ቤተክርስቲያን አንድነት ውስጥ የሚወሰድ መታሰቢያ ነው እንጂ ምግብ መብል አይደለም። ሻይ ቦታ የምንበላው ዳቦ አይደለም። ሻይ ቦታ የምንጠጣው ሻይ አይደለም። አላደለም ወገኖች። የጌታ ማዕድ በዚህ የአካል ህይወት ውስጥ በመጠመቅ እዚህ አካል ውስጥ ልግባ፣ በዚህ ህብረት መንፈስ ቅዱስ በሚፈጥረው ህብረት ኢየሱስ ምክንያት መሰረት በሆነበት ህብረት ውስጥ እኖራለሁ ብለው የተሰጡ ሰዎች የሚካፈሉት ማዕድ ነው። በአንድነት የሚወሰድ ነው እንጂ በየግል የሚወሰድ አይደለም። ግልጽ ነው ወገኖች። ስለዚህ የቤተ ክርስቲያን ህይወት ስንመለከት የአንድነታችን ምክንያት ብልቶች ሁሉ የሚያያዙት መያያዣው ኢየሱስ ክርስቶስ፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ። የማዕዘኑ ራስ ድንጋይ በቦታው ካልቆመ የሚሰራው ቤት መሰረት ላይ እንደሚቆም ኢየሱስ ክርስቶስ ጋር አልተያዘ ክርስቲያንም የተያዘ ክርስቲያንም በጌታ ላይ ነው የሚቆመው። እግዚአብሔር የተመሰገነ። በቤተ ክርስቲያን ለእኔ ቫሊ የሚሰጠኝ ቦታ የሚሰጠኝ የማዕዘኑ ራስ ድንጋይ ከሆነው ከክርስቶስ ጋር ያለኝ ምንድን ነው? ግንኙነት ነው ማለት ነው። እግዚአብሔር የተመሰገነ። እግዚአብሔር የተመሰገነ። ይሄ ተግባራዊ የሆነው በምንድን ነው? በመንፈስ ቅዱስ በመጠመቅ መንፈስ ቅዱስን በመጠጣት እንደሆነ ይናገራል። በዚህ ምዕራፍ ውስጥ ከቁጥር 14 ጀምሮ ብልቶቹ የተለያዩ ሆነው እያሉ ሊለያዩ የሚችሉበት ምክንያቶች እንኳን ቢኖሩ አንድነታቸው ሊፋለስ እንደማይችል ያስተምራል። አካል ብዙ ብልቶች ይላል ቁጥር 14 ላይ እንጂ አንድ ብልት አይደለም፣ እግር እኔ እጅ አይደለም እና የአካል ክፍል አይደለም ብትል ይቀራልን ይላል። አሁን ሰውነታችን ውስጥ እጆቻችን እግሮቻችን አይናገሩም እንጂ እኔ ከዚህ ሰዓት ጀምሮ ተስፋ የሚባለው ሰውነት ከሌላው ብልቶቹ ጋር አልስማማም ብሎ የሚል እጅ ብቻም ቢወራጭ እንደዚህ ያለ በሽታ የለም እንጂ አይደለም እንዴ? ነው እንዴት ያለ ህይወት ነው አይደለም? እጃችሁ ነግራችሁ ይሄኛው አላደረ ወደዚህ ሲ አልበላም ይያለኛው እንዴት ነው የምትሆነው? አይደለም አንደኛው ገር ወደፊት ይያለ ወደዚህ ነው የሚሄደው ነው ሌላው ግራችሁ እንዴት ይሆናል? ላይፋችን ዝብርቅርቅ ያለ ነው የሚሆነው። እና እንደዚህ አካል ከማግኘት ይልቅ ቢወሰድልን እስክንመርጥ ልንደርስ የምንችልበት ችግር ሊሆንብን ይችላል። ነገር ግን ምን ይላል? እነዚህ ብልቶቻችን ግን በህይወት ትስስር የተሳሰሩ ስለሆኑ አያችሁን የአካል ክፍል መሆንን ሊያስቀር አይችልም ቢሉም እንኳን ነው የሚለው። ለምን? ተያይዘዋል ተያይዘዋል። ስለዚህ ቢሉና ቢፈጠር የምንድን ነው? አብኖርማል ስለሆነ መፍትሄ ነው የሚደረገው እንጂ አይ እኔ እንግዲህ አይደለሁም አይደለሁም በሚል በመፈክራቸው ወይም በአቋማቸው ወሰዳች ይሄ በሽታ መጣ ተብሎ መፍትሄ ነው የሚሰጥ። ጆሮም ግን አይደለሁም እና የአካል ክፍል አይደለሁም ብሎ ቢል አይን አይደለሁም ከሌላ ጋር ራሱን አስተያይቶ አንድ ብልት እኔ እንደሱ አይደለሁም እንደሱ አይደለሁም በማለት በሌሎች ብልቶች አይደንቲቲው ማግኘት የለበትም። አይደንቲቲያችን በክርስቶስ እንደሆነ እንድናስብ ነው የሚያስተምረው። እግዚአብሔር የተመሰገነ። እግዚአብሔር ያለውበት ቤተክርስቲያን ውስጥ ለመገኘቴ፣ ቤተክርስቲያን እንደኔ ከተሰበሰቡት ሰዎች ጋር ለመገናኘቴ ምክንያቱ ኢየሱስ ክርስቶስ ብቻ ነው። ብዙ ሰዎች ሌሎች ምክንያቶች ሊፈልጉ ይችላሉ። የእድሜ ካታጎሪ ያሉ ወጣት አለ ወይ እዚህ ባል አለ ወይ ሚስት አለ ወይ ብለው የሚመጡ ሰዎች አሉ። እና ሾፕ አራውንድ ሲያረጉ ቸርች ሲፈልጉ ምክንያታቸውን ፐርሰናል ኒዳቸውን የመዝሙሩን ስታይል ሊፈልጉ ይችላሉ፣ የተለያየ ነገር ይፈልጋሉ። ወደ ቤተ ክርስቲያን ግን መጥቼ ሊያስቀረኝ የሚችለው ካሉት ጋር የሚያገጣጥመኝ ነገር ኢየሱስ ክርስቶስ ብቻ። ክብር ለእግዚአብሔር። ይህንን እያንዳንዱ ክርስቲያን በጣም በማስተዋል መመልከት አለበት። እግዚአብሔር የተመሰገነ። ስለዚህ በዚህ ቦታ ላይ አይን አይደለሁም ጆሮ ማለት አይችልም። ማን አይን ሁን አለ? ማን አይን ሁን አለ? ጆሮ እንደሆን በአካል ውስጥ ትኖራለህ አይደለም? የጆሮ የራሱን ያለ ፋንክሽን አለ። ከሌላ ጋራ ይሄ ከሌ ከኔ ጋር አይሄድም፣ እከሌ ከኔ ጋር አይሄድም፣ እንደ ከሌ ከኔ ጋር አይሄድም የሚል ቋንቋ የለም። እኔ ባህሪ እንደዚህ ነው፣ እኔ ችሎታዬ እንደዚህ ነው፣ እኔ ጸጋዬ እንደዚህ ነው፣ እኔ እንደዚህ ነው፣ ይሄ የለም በቤተ ክርስቲያን ውስጥ። ሁሉም ያለውን ነገር ለአካል ምክንያት ከሆነው ጌታ ጋር ያያይዛል እንጂ ራስን ከብልቶች ጋር በማያያዝ በማስተያየት መለያየት እንደማይኖር ይናገራል። አካል ሁሉ አይን ቢሆን መስማት ወዴት በተገኘ? እኛ የሚመቸንም ብቻ ብንመርጥ ኖሮ እንዴት ነው እሱ የእግዚአብሔር ቤት ሊሰራ ይችላል? እግዚአብሔር ቤቱ ሲሰራ የሚመርጣቸው ድንጋዮቹ ሕያው ድንጋዮች ይላል። ሕያው ድንጋዮች አሉ። የሚመርጣቸው አይነታቸው ብዙ ነው። በእድሜ የገፋውን ሰው ወጣቱንም ሴቱንም ወንዱንም ሁሉንም አምጥቶ ገጣጥሞ ይሰራል። ለምን? የእግዚአብሔር ቤት በዓለም መመዘኛ ቫሊዩ ባገኙ ሰዎች አይሰራም። ክብር ለእግዚአብሔር ይሁን። እግዚአብሔር ለቤቱ የሚመርጣቸው ለቤተ ክርስቲያን መሰራት የሚመርጣቸው ቅዱሳን በሙሉ የሚመዘኑት በዓለም አይደለም። በዓለም መመዘኛ እየተመዘኑ ቢሆን ኖሮ ምን ይሆናል? ቤቱን የሚሰሩት ዓለማውያን ይሆኑ ነበር። ነገር ግን ጌታ ኢየሱስ ክርስቶስ የሚሰራው ቤተ ክርስቲያን ውስጥ የሚመጡትን ቅዱሳን የሚመዝነው ቫሊዩ ዋጋ የሚሰጣቸው ማን ነው? ጌታ ኢየሱስ ነው። ክብር ለእግዚአብሔር ነው። ክብር ለእግዚአብሔር ነው። ስለዚህ የሚመረጡት ብልቶች ሁሉ በሙሉ ወደ ቤተክርስቲያን ወደ አንዲት ቤተክርስቲያን የሚመጡትን ሁሉ የሚመርጣቸው ጌታ ነው። ፓስተሩ አይደለም የሚመርጣቸው። አንተ ለዚህ ቸርች ፊት ታደርጋለህ እገባለሁ፣ አንተ ለዚህ ቸርች ፊት ታደርጋለህ እምጣለሁ የማለት ነገር ሊኖር አይችልም። ግልጽ ነው አይደለም? ማን ነው የሚመርጣቸው? የሚሰባቸው ማን? መሳቢያቸው ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ነው። ስለዚህ ቁጥር 19 ተመልከቱት። ቁጥር 18 አሁን ግን እግዚአብሔር እንደወደደ ብሎስ ማን እንደወደደ? እግዚአብሔር እንደወደደ። እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። እግዚአብሔር የተመሰገነ። በሌላ አባባል ትልቅ ነገር ይነግራናል። የቤተ ክርስቲያን ነገር እግዚአብሔር ጉዳይ ነው። እግዚአብሔር በቤተ ክርስቲያን ውስጥ ብልቶችን እያንዳንዳቸውን በአካል ነው የሚያቸው እንጂ በተናጠል ያቸው። በተናጠል ያለ ህይወት መጽሐፍ ቅዱሳዊ እግዚአብሔር ያለበት ህይወት አይደለም ማለት ነው። ብልቶችን በአካል አድርጓል ባል ውስጥ
ብልቶችን በአካል አድርጓል።
እስኪ ከብልቶቻችን ላይ ያለውን እንግዲህ መቼም አይን በጣም ደስ ይላል አይደል? የብዙ ጊዜ ሰው አይን ነው የማየው። ለምን እንደሆነ እንጂ አይን በጣም ቆንጆ ነው። በጣም አይደል? አይን ጥሩ ነው አይደል? እና ወልቆ በታገኙት መሬት ላይ ወይ አይን በጣም አገኘው ትላላችሁ። ወስማ ወልደ ፈስክስ ብላችሁ ትሸሹ። አለቦታው ሲሆን አይን በቦታው የሚያምረውን አይን ብታዩት ምን ትሆናላችሁ? መሬት ላይ በስማ ወልደ ፈስክስ ምንድነው እና ምንድነው ወይ ነው እንትሉ አይደል? እጅ ወልቆ ለብቻ ተቆርጦ ብታዩ ወይ እጅን አገኘሁት ብሎ የሚወስዳል። ደስንት ነገር ሲሰራ የነበረ ነው ብላችሁ አታነሱት። ድራሽ ነው ከዛ የሚጠፋው። ለምንድን ነው እሱ? ብልቶች ሁሉ በአካል ሲሆኑ ነው የሚያደርጉት አይደል? እስኪ ልብ ብላችሁ ተመልከቱ። ከቤተ ክርስቲያን ጋር ፊት የማያደርጉን ተገጥለው ያሉ ሰዎችን ለብቻቸው ያሉ ሰዎችን እስኪ አግኝናቸው። ነገራቸው ሁሉ ምላሳቸው መርዛም፣ ትችት፣ ክሪቲሲዝም፣ ጀጅመንታል፣ ቅዱሳን የሚተቹ አለ አይደለም? በቃ ዊርድ የሆነ ነገር እና ትክክል ያልሆነ ንግግር ሲናገሩ ተሳስቻለሁ። አያችሁት? ይህንን ተመልከቱት። ቁጥር
ግን እግዚአብሔር እንደወደደ በልቶችን እያንዳንዳቸው በምን አድርጓል? በአካል ውስጥ ነው ያደረገው። ክብር ለእግዚአብሔር። አካል ውስጥ ነው የሚያምረው። እግዚአብሔር ይህን ታስተውሉ ቅዱሳን፣ እግዚአብሔር ይስጣችሁ። ሁሉም አንድ ብልት ቢሆን አካል ሁሉ ወዴት በሆነ አካል ወዴት በሆነ ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን ስንት ነው? እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ የኔና የእናንተ ዲፍረንት የሆነ የብልት ባህሪ ይፈልጋል። ይህንን ጌታ ማንም ሎካል ቸርች በሙላት አስተናገድኩት ማለት አልችልም። አንድ አገልጋይ ብቻውን ጌታ በሙላት ሊያስተናግደው አይችልም። በዚህ ቤተክርስቲያን ክርስቶስ ሙሉ የሚሆነው በሁላችሁም ውስጥ ቦታ ካለ። ክብር ለእግዚአብሔር። በአገልጋዩ ላይ ብቻ የለም፣ በምናገለግል ሰዎች ላይ ብቻ ጌታ በሚመጣው ልክ የቤተ ክርስቲያን አቅሙ የሚለካ ከሆነ በጣም ትልቅ ስህተት ነው የምንፈጥረው። የክርስቶስ ሙላት የሚታወቀው በአገልጋዮች ሳይሆን በማን ነው? በብልቶቹ በሙሉ በአካል ውስጥ ነው የሚታየው። ስለዚህ ጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ እንዲያስተዋውቀን መድረክ ላይ በሚቆሙ ሰዎች ሳይሆን በምን ነው የሚያስተዋውቀን? በአካል ነው የሚያስተዋውቀን፣ በብልቶች ነው የሚያስተዋውቀን። እግዚአብሔር የተመሰገነ ይሁን። አይን ይላል፣ ተመልከቱት ቁጥር 21 ላይ እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም። ቅድም የተመለከትነው እኔ አንድ አይደለሁም እና ይብል ከዚህ ካየ ጋር እኔ አለ አታውም እንደ እሱና እኔ እንደ እኔ ጆሮና ምንገናኛለን እንደሚል ሁለተኛ ደግሞ አሁን ምንዳለ አያስፈልገኝም እኔ በቂ ነኝ በማየት እኖራለሁ አይን ልትላቸው እኔ ማንንም እርዳታ አልፈልግ የሚሉ ሰዎች አሉ። ይሄ የእርዳታ ጉዳይ አይደለም፣ የጉድለት ጉዳይ አይደለም። እግዚአብሔር ብልቶችን በሙሉ በአካል እንዲሆኑ ወስኗል። ይሄ የኔ ምርጫ አይደለም፣ እኛ በማህበር ተደራጅተን ቸርች ነው የምንለው ነገር አይደለም። ይሄ የእግዚአብሔር ውሳኔ ነው። ክብር ለእግዚአብሔር። የማን ውሳኔ ነው? የእግዚአብሔር ውሳኔ ነው። ስለዚህ ብልቶች እርስ በርሳቸው አያስፈልገኝም፣ እኔ ብቻዬን በቂ ነኝ፣ እኔና ጌታ የሚሉ ሰዎች አሉ። እኔ ጌታ ይላል እግዚአብሔር። እንደዚህ ሲሉ ጣዖት የሚያመልኩ ነው የሚመስለኝ። ይህ ትልቁ የአጽናፈ ዓለሙ አምላክ እግዚአብሔር ወገኖች፣ የማያምኑት እንኳን የእሱ ልጆች ናቸው። እንዲህ ይህን እግዚአብሔር ይህን ብቻ የሚያደርግ ሰው ምን አይነት ጎዶሎ አስተሳሰብ ነው ያለው? ጎዶሎ ነው በጣም እንደዚህ ያለ። ስለዚህ በብልት ደግሞ በአካል ደግሞ በቤተ ክርስቲያን ደግሞ ፈጽሞ ይህን ማለት አይቻልም። ስለዚህ ይሄ እግዚአብሔር ብልቶችን ሁሉ በአካል እንዲሆኑ የወሰነ ስለሆነ ብልቶች እኔ ጆሮ ነኝ አይን አይደለሁም ማለት እንደማይቻል፣ አይንም እጅ አያስፈልገኝም እግር አያስፈልገኝም ማለት አይቻልም። አይን ስራው በሙሉ ለሌሎች የሚሆን ነው የሚሰራው። እስኪ ተመልከቱ። አቤት እግዚአብሔር ይህንን አይኖቻችንን ይክፈል። ብዙ ክርስቲያኖች ይህን ሳስብ ሁል ጊዜ የሚመጣብኝ የጌታ ልጆች ምን እንደሆነ ታውቃላችሁ? ብዙ ጊዜ በቃ የምንጸልየው ጸሎት ሁሉ ለእኛ ለልጆቻችን፣ ለቤተሰባችን፣ ለኑሯችን፣ በቃ ለድንበራችን፣ ለንብረታችን ብቻ እየጸለይን በቃ እኛ የጸሎት እርሳችን ያልቅብናል። ከዚቹ ከኛው ክልል ከቀያችን አንወጣ። እግዚአብሔር ግን ባስቀመጠን ብልቶችን ባስቀመጠበት ቦታ ብንሆን ጸሎታችሁ ሁሉ ከክልል ያልፋል። የእናንተን ነገር ቴክ ኬር የሚያደርግ ሌላ ብልት ነው፣ እኛ የሌላውን ነው። እግዚአብሔር መንፈስ በውስጣችን ባስቀመጠን ቦታ ነው የሚገለጠው። ብዙ ጊዜ እግዚአብሔር በውስጣችን ያስቀመጠውን የጸጋ ስጦታ እኛ ለእኛና የእኛ ለሆነ ነገር እናውል ብንለው አይሰራም። ይሰራችን ለቤተሰባችን፣ ለወዳጃችን፣ ለጓደኛችን፣ ለራሳችን ብቻ እየጸለይን ብንለው እግዚአብሔር መቼ ነው ብልት የምትሆን ባስቀመጥኩ ቦታ መቼ ነው ብልት የምትሆን ነው ሚለ ይሄ ብልት ሊያደርገኝ የተሰጠኝን መንፈስ ቅዱስ ለእኔና ለቤተሰቤ ለእኔ ለሆነ የእኔ ለምለው ነገር ብቻ ላውልህ ብለው መንፈሳዊ ህይወት ይደርቃል፣ አይመነጭም። ለምን? የብልትነት ህይወት በአካል የሚኖር ህይወት ነው እንጂ የብልትነት ህይወት በአካል የሚኖር ህይወት ነው እንጂ ለግልና የራስ ለሆነ ነገር የሚኖር ብልቶችን ሁሉ በምን አርጓል? እስኪ ካባርጋችሁ በሉት ብልቶችን ሁሉ በመን አርጓል በአካል አድርጓል ይሄ እግዚአብሔር ውሳኔው ነው በቃ ውሳኔው ስለዚህ እኔ ቤተክርስቲያን እንደመጣው ሳምንቱ ሙሉ ጭጭት ብሎ ላለቀ ነገር መስናናት ይዤ ለጠንቀምቀም አድርጌ የሚሄድበት ቦታ አይደለም ቤተክርስቲያን የአካል ህይወትን ለመኖር የምሰጥበት ቦታ ነው እግዚአብሔር ይመስገን ግልጽ ነው ክብር ለእግዚአብሔር ነው ክብር ለእግዚአብሔር ነው ስለዚህ የእኛና ለእኛ ለሆነ ነገር ብቻ ብንኖር እግዚአብሔር ባስቀመጠን በብልትነት ህይወት የመኖር ነገር ላይ ችግር እየፈጠርን ስለሆነ መንፈሳዊ ነገራችን ይጫጫል ጸጋም አይኖረን ተመልከቱት እግዚአብሔር የሚያደርጋቸውን ነገሮች የሚቀጥለውን ተመልከቱት ቁጥር 22 ላይ ነገር ግን ይላል ተመልከቱት ደካሞች የሚመስሉ የአካል ብልቶች ይህ ደግሞ የሚያስፈልጉ ናቸው እያንዳንዱ ብልት የራሱን አመጣጥ ታሪኩን ባክግራውንዱን እያየ እኮ እንደዚህ ነኝ እኔ እኮ እዚህ ካሉት ጋር አስፈልገው ከነሱ ጋር አብሬ ልሄድ አልችልም ብሎ ቫሉን እየመዘነ አይደለም እንዴ ነው እኔ የመጣሁት ለትምህርቱ ነው የመጣሁት ለአምልኮ ነው እና ከሌላ ሰው ጋር ያለኝ ነገር በደንብ እዛው መጠበል አድርጌ ነው የምኖረው ቢል እንዴት እንደሚኖር ይታያችሁ አሁን ከነዚህ መካከል ለእኔ የሚያስፈልገኝ ማለት ነው አሁን እነዚህ ናቸው ወደ ህይወት ውስጥ የሚያመጡት ለውጥ ምን ያመጣል ተማሪው በተማሪነቱ አላለ ወጣቱ በወጣትነቱ ሴቱ በሴትነቱ ወንዱ በወንድነቱ ሁሉም በራሱም የሚያይበት ነገር አለና አሁን እዚህ ከነገር አይመጣጥም ምን እንደው እንደው የተሻለ ስካቪንግ ብለው ቢሮም ይችላል ሰዎች በብልት ብልቶችን በአካል ያስቀመጠው እግዚአብሔር ግን የማይጠቅሙ የሚመስሉትን የእግዚአብሔር ስም የተባረከ ደካማቱን ብልቶች ይልቁን የሚያስፈልጉ ናቸው። ብዙ ጸጋ ይገለጣል ከነሱ የተነሳ። ክብር ለእግዚአብሔር። እነዚህ ብዙ ሰዎች የእግዚአብሔር ሰው ተብለው የተባሉበትን ተመልከቱ። ምን አገልግሎት መስላቸዋል? እንደው በሰብት ማድረግ እንኳን በታሪክ እስኪ ተመልከቱ። አንድ ሰርጀን በሰርጀንነቱ ቢታወቅ፣ አንድ በቃ አስተማሪ በአስተማሪነቱ ቢታወቅ፣ በምንድን ነው የሚታወቁት ሰዎች? በጣም እንደነሱ ብቃት የሌላቸው ሰዎች በመርዳታቸው የታመመውን ሰው አግዘው ለውጥ በማምጣታቸው ነው የሚታወቁት። በቤተ ክርስቲያን ውስጥ ያለ ሰው ቫልዩ ወምን ይታወቃል። የማይጠቅሙ ለሚመስሉ ቅዱሳን የሚጠቅም ነገር በመስጠቱ ነው የሚታወቀው። ክብር ለእግዚአብሔር። ክብር ለእግዚአብሔር። በክርስቶስ አካል ውስጥ ቫልዩ ሰው የማይሰጣቸው ቫልዩ የሚያደርግ ጸጋ ነው። እጅግ መልካም የሆነ ጸጋ። እግዚአብሔር ስለ ተባረከ። ዓለም የጠረቻቸውን ስፍራ ማሰጣቸው በእግዚአብሔር ቤት ስፍራ ይሰጣቸዋል። ዓለም እጅግ ያረገቻቸው ዓለም ኑር ማትጋብዛቸው ቫልዩ ሰጥታ እዚህ ቦታ ሁኑ ማትላቸው በንቀት የምትመለከታቸው እግዚአብሔር በቤቱ ምን ይሰጣቸዋል? ዋይ ይሰራል። እግዚአብሔር ይመስገን። ስለዚህ ብልቶች ይልቁን የሚያስፈልጉ ናቸው። ቁጥር 23 ከአካልም ብልቶች ያከበሩ ሆነው የሚመስሉን በሚበዛ ክብር እናላሳቸዋለን። ክብር ለእግዚአብሔር። ክብር ለእግዚአብሔር። በሰውነታችን ላይ እንደዚህ ያለ አይነት ነገሮች ማንም ሰውነቱን ሜግሬ ያልበኛል በጣም ይሸታል እንደው ደው ይቆርጥ ይላል በሚበላበት እጁ ነው የሚያጥበው በእንትን አይደል ማሽን ነው የእግር ማጠቢያ ላይ ተከስተን ሲገዙ ሰዎች ማለት በዚህ ወጃቸው ነው ብልታቸው ነው አይደለም የሰውነታችን ምናስበት የሰውነት ብልታችን ጤናማ ነገርን እንዲያመጣ ኬር እናደርጋለን ዊ ኬር የሚያደርገውን የሚሸተውን የሰውነታችን ክፍል እናጥመዋለን። የእኛ ነውና የእኛ ነው። በቤተ ክርስቲያን እንዲህ ሲደረግ ነው ሪል ቸርች የሚኖረው። ክብር ለእግዚአብሔር። ሪል ቸርች የሚኖረው እንደዚህ ሲሆን ነው። ተመራርጦ ሰዎች መልካም መልካም ነገር ያላቸው ሰዎች ሲባደራሉ ሪል ቸርች የሚሆነው የታመመው የደከመው ምንም ይህን ኮንትሪቢዩት ያደርጋሉ የማይባሉ የሌላቸው ሰዎች ቫሊዩ ካላቸው ያቸርች እውነተኛ ቸርች። ክብር ለእግዚአብሔር። ክብር ለእግዚአብሔር።
ከዚህ ቤተክርስቲያን በጣም መጠንቀቅ ያለብን ይሄ ነው። ቤተክርስቲያን ሰዎች መጥተው ባይተዋርነት እንዲሰማቸው በየትኛውም መንገድ የሚናቁ ማንቀበላቸው ነው ሊሰማቸው የሚችል ነገር ማድረግ የለብን። At any time, attention ለሰዎች እንሰጣቸው ይገባል። እግዚአብሔር ይመስገን። ስለዚህ በመናገርባቸው ብልቶቻችን ክብር ይጨመርላቸው። እግዚአብሔር ራሱ አከብራቸው። ጸጋን ሰጣቸዋል እግዚአብሔር። እንዴ ጌታ ቢጠቀመል ከቀና በሆነው ላይ ያለ ወጣት በሆነው ላይ አይደለም። በመናገርባቸው ብልቶች ላይ እግዚአብሔር ጸጋ ይሰጣቸው። እግዚአብሔር ስለ ተባረከ። ክብር ያላቸው ብልቶቻችን ግን ቪዚብል የሆኑ አላ የሚታወቅ ነገር አላቸው። እግዚአብሔር የጎደለ ነገር ጋር ነው የሚተጋው። እግዚአብሔር አሰራሩ ይሄ ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እኔ እውነቴን ነው የምነግራችሁ፣ ይህን ሳገለግል በህይወቴ ዘመን ሁሉ የምደነቅበት እኔ እንደው በአንዳንድ ትልቅ ኮንፈረንስ ላይ ተጋብዤ ምን ነው ይሄ ቃል በመጣልኝ ብዬ የምለው ሲመጣልኝ አየሁት። አሁን እንዳንዳን ሰዎች ቃል አካፍለን ሲሉ አንደኛ ጥቂት ነው ቁጥራቸው፣ ሁለተኛ የተማሩ አይመስሉኝም። እና እንዴት ነው በቃ እንዴት ነው እንደው አይን ለሚሞላ ነገር የሚሆን ነገር ለነሱ መስጠት እንዳለብኝ አይሰማኝም ነበር። እና እንደ ነገሩ ላካፍላቸው እላለሁ፣ ግን የእግዚአብሔር መንፈስ እንዴት እንደሚያስተምረኝ ነግራቸዋለሁ። የእግዚአብሔር ነገር የእግዚአብሔር በሆነ ማዕረግና ክብር ነው የሚሰጣቸው። የእግዚአብሔር ከእግዚአብሔር የሚመጣ ማዕድ ለአንዱ በጎልድ ፕሌት፣ ለአንዱ በሲልቨር ፕሌት፣ ለአንዱ በፔፐር ፕሌት አይሰጠው። የእግዚአብሔር ማዕድ ለሁሉም በክብር ነው የሚሰጠው። ክብር ለእግዚአብሔር ለሁሉም። እና በጣም ብዙ ጊዜ እግዚአብሔርን ነገር በህይወት የካየሁት ነገር ሰዎች ማንንም እንጣም ማንንም እጅግ በጣም የልደነቀባቸው እንደው ይሄንን ለኮንፈረንስ አቋዋለሁ ምንም ስከት ያገኘሁት ማይገመት ቦታ ላይ ነው። እግዚአብሔር ያንን ቃል ሲሰጠኝ ነው። እግዚአብሔር እንዴት ህዝቡን ይወዳል። እንደዚህ ቃል ነው እግዚአብሔር ባህል በቤተክርስቲያን ልክ እንደዚህ ቃል ለከለዚህ እግዚአብሔር የተመሰገነ ይሁን። ክብር ያላቸው ብልቶቻችን ያስ ነገር ግን ብልቶች እርስ በርሳቸው በትክክል ተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካሉን ምን አረገ? ስለዚህ ቤተክርስቲያንን እግዚአብሔር ሲያገጣጥም በትኩረት የሚያየው አንድ ነገር አለ ይላል። በትኩረት በአካል መለያየት እንዳይኖር አድርጎ ነው የሚያገጣጥም። ሁሉ ሰዎችን ብቻ ያቧደን አይደለም የሚያገጣጥም፣ ክሊክሽ የሆነ ግሩፕ አይደለም የሚፈጥረው። እግዚአብሔር የጎደለ ነገር ያለበት ቦታ የሚበልጥ ክብር እየሰጠ ግጥም ያደርጋቸዋል። ክብር ለእግዚአብሔር። ውድ ወገኖች ይህንን አስተው፣ እግዚአብሔር በቤተ ክርስቲያን ሲሰራ በየትኛውም ቤተክርስቲያን ውስጥ በእንዲህ መልክ ነው የሚሰራው። ይህኛው ፈዘዝ ያለ ነው ቶ የሚል አለ። ለምሰራው ቤት ይሄ በቂ አይደለም ይሄ አይሆንም ብሎ እግዚአብሔር ወደ ጎን ሰዎች ቤታቸውን ሰርተው በቤታቸው ጓሮ በተሰራው ቤት ጓሮ የሚከመሩ ድንጋዮች አሉ። ምንድን ነው እናንተ ፈልገው ውሰዱት፣ ይፈልጋል ይውሰደው። ወይም ቆሻሻ ሆኖ ትራሽ የሚወድቃል፣ እግዚአብሔር ቤት ትራሽ ሆኖ የሚወድቅ የለም። ሁሉም ድንጋይ ክብር እየተሰጠ ይጋጠማል። ክብር ለእግዚአብሔር። አንድም አካል ብልት ቢሰቃይ ብልቶች ሁሉ ከእሱ ጋር ምን ያደርጋል? ይሰቃያል። እግዚአብሔር የተመሰገነ ነው። ይህንን በሕይወታችሁ መለማመድ ትፈልጋላችሁ? እንዴት እንደሚሆን ነግራችኋለሁ። ውድ ወገኖች ይሄ አካል ሕይወት እንዲህ ያሉ ነገሮችን በመማር አሁን እንደዚህ ተማርን አይደለም? በቃ እንግዲህ አሁን እኛ ብልት ነን አለ አይደለም? እንደዚህ ተባብለን ቃል ተጋባብተን ከዚህ በኋላ እንድንኖር በማለት ሊመጣ ይችላል። ምክንያቱም የአካል ህይወት በመንፈስ እንዲኖር ህይወት አካል የሚያደርገን እኛ መቀባበላችን አይደለም፣ እኛ ውስጥ ክርስቶስ መኖር። እኛን የሚያገጣጥመን አገጣጣሚው እግዚአብሔር ነው። ክብር ለእግዚአብሔር። እግዚአብሔር በቤት ውስጥ የሚያጋጥማቸው ሰዎች የሚያጋጥሙ እሱ ነው። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ነው፣ ከክርስቶስ ጋር ያለን ግንኙነት ነው ብልቶች ሁሉ መመልከት ያለብን። እኔን ሰዎችን ሰብስቤ በቃ እንቧደን እንደው የአካል ህይወት እንኖር ብንል እርስ በርሳችን በተለያየ አይነት መንገድ የምንጋጠምበትን ነገር ብንፈጠር ይህንን መስራት አንችልም። እዚህ በእግዚአብሔር ቃል ውስጥ ያለን እግዚአብሔር የሚገጥመውን አካል ያመልጣን አንችልም። እግዚአብሔር የሚገጥመው መጋጠም እንዲሆንልን ምንድን ነው ማድረግ ያለብን? ወደ ማዕዘኑ ራስ ድንጋይ መጠጋትን ማወቅ አለብን። ጴጥሮስ በመልእክቱ ላይ የሚናገረውን አብረን እንመልከት። ከደቀ መዝሙር ትምህርት ውስጥ ይህን መቼም በደንበኛ ቀጥቅጠነዋል፣ ግን በደንበኛ ጥንተነዋል፣ ቀጥቅጠነዋል አይመችም እና ምን እንደሚል ተመልከቱ። አንደኛ ጴጥሮስ ምዕራፍ 2 ላይ በሰው ወደ ተጣለ ቁጥር 4 ላይ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ያው ድንጋይ ወደ እርሱ ምን ያረጋል? አሁን አይሁዳዊ የሆነው ሰው ግሪክ የሆነው ሰው ወደዚህ ወደ ያው ድንጋይ ሲቀር እየቀረበ ሲል ከአይሁዳዊነቱ ያረጋል፣ ግሪካዊ ከግሪካዊነቱ ያረጋል። ወደ አንድ ተራራ ስትጠጉ ምን ትሆናለህ? ወደ አንድ ቤት ጋር ስትጠጉ የመከሩ ከምታውት እንደ ስትጠጉት ምን ትሆናለህ?
ያነሰነ
በጣም እየተጠጋችሁ ትልቅ ተራራ ስትሄዱ ምን ይሰማችኋል?
ትንሽ ማለት አናሳነት
ታንሳላችሁ፣ አሳንሳችኋል። ወደ ጌታ ስንጠጋ እናንሳለን፣ ስንጠጋ እናንሳለን። ተራራ ካሳነሳችሁ፣ ትልቅ ፎቅ ካሳነሳችሁ ኢየሱስ እንዴት አያሳንስም? እንዴት አያሳንስም? ስንጠጋው ሲያሳንሰኝ፣ ስንጠጋው ሲያሳንሰኝ፣ ስንጠጋው ሲያሳንሰኝ ጌታ እየጎላ 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 ሲል ያን ጊዜ ግጥም ያደርገኛል። እሱን ከመሰሉ ጋር እሱን ከተጠጉት ጋር ግጥም እንላል፣ ግጥም እንላል፣ ግጥም እንላል። ከማዕዘኑ ራስ ድንጋይ ጋር ስንጠጋጋ ግጥም እንላል። ልክክ እያንገባ ልክክ እያንገባ ግጥም እንላል እንጂ ከሩቅ ሆነ የአካል ህይወት የሚባል ተምረናል። እንግዲህ አካል ነን በለተነ ወንድም ምናምን እየተባባል እጅ ብንጨባበት ትከሻ በትከሻ ብንሳሳም እስቲ ሻይ ቡና እንጠጣ ብንባባል እሱ እኮ ማህበር ሊሆን ይችላል። ሊሆነች ወደ ህያው ድንጋይ እየተጠጋን ስኔ እየተጠጋን ስኔ የሚጠጉት ሁሉ ያንሳል። ግሪኩ ያንሳል፣ አይሁዳዊው ያንሳል፣ ባሪያው ያንሳል። ጨዋው ሰው ምናልባት ተራራ ነው። ጨዋው ሰው በተራራ ነው። ትልቁ ተራራ ያንሳል። ሸለቆ ውስጥ ያለው ባለ እሱም ያንሳል። ጉድጓዱ ከፍ እያለ ጉድጓዱ ከፍ እያለ ከፍ እያለ ደላላ ሜዳ ነው የሚሆነው። አንዱ ገደል፣ አንዱ ጉድጓድ ያው። ወደ ጌታ ስንጠጋ ሁላችን በከፍታ በዝቅታ ያለ ነው ሁሉ ሌቭልድ እንሆናለን። ሌቭልድ በቃ ወደ ጌታ ስንጠጋ ያን ጊዜ ጌታ ኢየሱስ ክርስቶስ ይሆናል። ትኩረት የሚሰጠው ጌታ ነው። የተጠጋሁት ጌታ ይበዛል። ካፍ የሚወጣው ጌታ ነው። እኔ እንዲህ ነበር፣ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ። እዛ ማለሆንን የምናውራው ወሬ ነው። ነገር ግን ወደ ጌታ ስንጠጋ ክርስቶስ ነው የሚያስገርመን፣ ኢየሱስ ነው የሚያስደንቀን፣ ኢየሱስ ነው የማረከን። የጌታ ኢየሱስን ማንነት ነው። ጴጥሮስ ይህን አደለም ነው ውዶ ገንጭ ይህን አይደለም ይለው። ሰዎች ጌታን ሲጠጉት ያስታውቃሉ። ባይዘው አስታውቅም ያስታውቃል። ሰዎች ጌታን ሲጠጉት ያስታውቃል። ስለዚህ ጴጥሮስ ምን ይላል? ወደዚህ በሰው ወደ ተጣለ እግዚአብሔር ወደ ተመረጠ ክቡር ወደ ሆነ ወደ ያው ድንጋይ ወደ እርሱ ምን እያደረጋችሁ እየቀረባችሁ ምን ትሆናላችሁ? እናንተ ደግሞ እንደ ያው ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ያቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ለመሆን ተሰሩ ይላል። ለቤተ ክርስቲያን መሰራት የኔ ቫሊዩ እየጨመረ ይመጣሉ። ጌታን በተጠጋው ቁጥር ድንጋይ ብቻ የነበርኩት ክርስቶስን ስጠጋው ምን ይሆናል? ሕያው ድንጋይ ይሆናል። እየተጠጋው ስመጣ የእሱ ህይወት ሕያው ያገኛል። በእሱ ህይወት ሕያው ይሆን እንደ ሕያው ድንጋይ እንደኔ እሱን ተጠግተውት በሕያው ድንጋይነት ካሉት ጋር እንገጣጠማለን። የእሱ ህይወት ለሁላችንም የጋራ ስለሆነ እንገጣጠማለን። ክብር ለእግዚአብሔር።
በዛ ህይወት ውስጥ ሳለን ነው ያ ጌታኛን የተጠጋን በመጠጋታችን ህይወት የሰጠን ጌታ እኛ ውስጥን ስለሚሰራ የሱ ህይወት ሴንሳችን ይሆናል። ያንዚ በቤት ውስጥ የሚካሄደው ነገር በሙሉ በእኛ ውስጥ ሆኖ ሴንስ እንድናረጋግጥ የደከመ ሰው ካለ የዛን ሰው ድካም ያሳውቃል። የሚሰቃይ ሰው ካለ የዛን ሰው ስቃይ ይነግራል። በጸሎት ርስ በወሬ አይደለም እናቀው ውስጥ ሴንስ ያ የተጠጋነው ጌታ እኛ ጋር ያለው ጌታ ውስጣችን ገብቶ ሕያው ያደረገን ጌታ የቤቱን ነገር የተጠጋቸው ቅዱሳን ጋር ያለውን ነገር ሁሉ ይሰጣል። ይሄ እመኑኝ የምነግራችሁ This is the way መንፈስ ቅዱስ የሚሰራ በኢንፎርሜሽን አይደለም። ጸሎት ርስ በዛት ምንለው እኛ በአብዛኛው የለመቅ በጸሎት በዛ ነው። አዎ ጸሎት መለወጥ አለብን። ለእግዚአብሔር ሙ ይነገራል እንኳን ለሰው መነጋገር ክፋት የለው። ነገር ግን መንፈሳችን ግን የምንጸልይበትን ጉዳይ የኛ ሳናረገው ብንጸልይ ወንደት ከሌላ አስበው ያለብን ይሰራ አይደለም። መንፈሳችን በብልትነት የተሳሰረናቸው መሆን አለባቸው ሰዎች። እግዚአብሔር ይመስገን። የመንፈስ ቅዱስ የጸጋ ስጦታዎች ሲሰሩ በባህሪያቸው እንደዚህ ነው ባይዘው እና የሰውን ችግር እዛ ሰው ይወራ ያደርግ ብዙ ጊዜ መንፈስ ቅዱስ ይሰራ ብዙ ጊዜ እኛ ዶሮም በበሬ መንፈስ ቅዱስ የጸጋ ስጦታዎችን መጀመሪያ በህይወታችን ሲሰራ ምንድነው እንደዚህ የሚሰማኝ ያለውና የኔ ይመስለኛል። ነገር ግን የሌሎችን ችግር ያበጣኛል። ተማሪዎች ላሳገረግን ዶሮ ልክ ተማሪዎቹ ችግር ይዘው በቃ ማጥናት አቃተኝ ጭንቅላቴ ላይ ሁሉ የተቀመጠ ነገር አለ ይሉኝ ይመጣሉ። ጸልይላቸው ገና ሲመጡ እኔ ላይ ይቀመጡብኛል። ያ እነሱ የሚያወሩት ነገር ምንድነው ላለው ነው እንደዚህ እንደዚህ ሊነግሩ ይችላልና ነገር ግን ምንድነው እንዴ ድንገት ነው የሚጫጫ ነገር ተንበርክቶ ወይ ልጸልይ ሁሉ ፈልጋለሁና ልጆች መጥተዋል ይሉኛል ዘበኞቹና ግቡላቸዋለሁ ተስፍሽ ባክን ጸልይ ሊላ ያለ እንደዚህ ተቀመጣለ ይሉኛል። እነሱ ሲመጡ ነው እንዴ ላይ የሚቀመጥብኛል አለ የእነሱ ችግር እኔ ጋር አስቀድሞ ይመጣብኛል። እነሱ ነው ነገራቸው። ያልታመመ ሐኪም እንደሚያክም አይደለም ኢየሱስ ፈዋሽ ነው። ህመማችንን ተሸክሟል በርስቲ እንደ ዶክተር አይደለም። ማንም ዶክተር ህመማችን አይሸከም። ጌታ ኢየሱስ ክርስቶስ ግን የሚፈውሰው ሂዘ ወንድን ሂለ ቆስሎ ነው የፈወሰ። ስለዚህ የጌታ ኢየሱስ ክርስቶስ ጸጋ ያ የኛን ህመም የተሸከመው ጌታ ነገር እኛ ጋር ይመጣል። የሌሎች ወንድሞች እህቶችን ችግር ያመጣብናል እኛ ጋር መጥቶ ይቀመጣል። እስኪ ተመልከቱ እነዚህ ነገሮች የእግዚአብሔር መንፈስ የሚሰራቸው ነገሮች እንደ ፕሮፌሽናል እንደ ባለሙያ እንደ ስኪልድ ፐርሰን አይደለም ይጠቀምብን። ፕሊዝ አንደርስታንድ እግዚአብሔር በቤቱ አገልጋይ ሲያረጋችሁ የብልት ህይወት ሳይኖረን እንደ ቸርነት አድራጊ እንደ ረዳት እንደ አንድ ኤክስፐርት እንደ ባለሙያ በቤተክርስቲያን ማገልገል የለም። ብልት ሆነን ነው እናገለግለው እንደ አንድ ኤክስፐርት በቃ አንደው በቃ ጌታ እንደ በጣም ችሎታ የሰጠው ጸጋ የሰጠው ሰው በሆነ መንገድ ስራ ይሰራ ይዘለል። እዚህ የክርስቶስን ቤተክርስቲያን ብልቶች ሆነን ነው እንሰራ። ባዕድ ብልት ሆነን አይደለም እንሰራ። የወንድሜ የህቴ የወገኖቼ ችግር የኔ ችግር ሆኖ ነው ማገልገል። ስለዚህ አንደኛ ቆሮንቶስ ላይ ተመልሰን እንደነገረው ነገር አሁን ተመልከቱ ታያችሁ ምን እንደሚል አንድ ምልት ቢሰቃይ ብንቶት ሁሉ ከርሱ ጋር ይሰቃያል። ይሄ የአካል ህይወት በሪል በሆነ ፕራክቲስ ክርስቲያኖች ቢለማመዱ እውነቴን ነው የምነግራችሁ ሲጸልዩ ክርስቲያኖች ያን ሸክም የጋራ አድርገው ብዙ ጊዜ ለምንታቃቸው ሰዎች ብቻ ስንጸልይ ሸክም በጣም ይሰማን ከሆነ እግዚአብሔር ያዝንብናል። የከልጅን ችግር ላይት ይዛቸዋል ይለን ይችላል ይታዘናል። እግዚአብሔር በቤት ያስቀመጥኳት የከልጅስ ችግር የከልጅስ ችግር ይለን ይችላል። መንፈስ ለምን ከሱ አራቀ ለምን ከሱ ራቀ ለምን የከልጅ ነገር ላይት ያያዛችሁት ይለን ይችላል እግዚአብሔር።
ስለዚህ የቤተክርስቲያን ነገር ጌታ ባስቀመጠው ብርግቶቹን ባስቀመጣቸው ስፍራና ቦታ እንጂ ምናየው እኛ እየተመራረጥን እየተቧደን ባለ ሪሌሽንሽፕ አይደለም። ስለዚህ ብርግቶች ሁሉ ሴንስ ማድረግ ይጀምራሉ። ይሄ እውነተኛ ጤናማ ቸርች ነው ማለት ነው። እንደዚህ ያለ ነገር ካለ ተወሰኑ ሰዎች ብቻ ክሊክ ስለሆነ ለከሌ ለወንድማችን እንርዳው፣ ለከሌት እንርዳት፣ ለከሌ ለዚህ እናደርግ፣ ከሌ ጸልይለት ከቡድን መንፈስ የተነሳ ከተለየ ክሊክሽ ነገር የተነሳ እንዲህ ያሉ ነገሮች ብናደርግ ፍጹም እግዚአብሔር ደስ አይሰማም፣ ይጸየፈናል። ለምን? በቤቱ ማን እናት ነች? ማን አባት ነው? በባህሪው በጸባዩ ለችግር የሚጋለጥ ልጃቸውን ዘመናቸውን እያዩ ወገናቸውን የቤታቸው ልጅ እያዩ ኢግኖር የሚያደርጋል። የበለጠ ልባቸው ወደዛ ነው። እግዚአብሔር ለእኛም እንደዛ ነው። ክብር ለእግዚአብሔር። ስለዚህ ጤናማ የቤተክርስቲያን ህይወት ሁሉ አቀፍ ነው። ልባችን ለሁሉ ቅዱሳን ዝግና ክፍት መሆን አለበት። መጓደል፣ መመራረት፣ ክሊክሽ መሆን ጥሩ አይደለም። እኔ ይህንም በህይወት ላደርግ አልችልም በእግዚአብሔር ቤት። እናንተም እንደዚሁ መሆን አለባቸው ወገኖች። እግዚአብሔር ይመስገን። ሰዎች አሁን እኛ ቤት ብዙ ወንድሞች እህቶች በተለያየ መንገድ እህቶች በብዛት ይመጣሉ። ለምን ነው የሚመጡት? ካላቸው ጊዜ የተነሳ እንጂ እናንተ ነው እነሱ እናንተ ንገሩ እያደረግ ማንም ሰው ልናደርግ አንችል በፍጹም። እኔ ጋር ሰዎች ለመምጣት የሚፈልጉበት ምክንያት ካለ ለፌሎሺፕም ሆነ ለምን ማንም ሰው ቤታችን የመምጣት መብታል። ማንም ሰው እንደፈለገ ሊያገኘን የሚችልበት መብታል። እግዚአብሔር የተመሰገነ። ስለዚህ የቡድን መንፈስ በምንም አይነት በዚህ ቤተክርስቲያን ውስጥ ቶለሬት የምናደርገው ነገር አይደለም። ኢትስ ሪሊ እግዚአብሔር አንደኛ ከእግዚአብሔር ጋር የሚያጣላል የማውቃለን፣ ከአምላካችን ጋር ያጣላል፣ ቤቱን ከሚሰራው ከኢየሱስ ክርስቶስ ጋር ያቀያይመናል፣ እግዚአብሔርን እንበድላለን፣ ጌታ የሚሰራው ስራ እናበላሻለን። አት ኤኒ ታይም በእግዚአብሔር ቤት ውስጥ የጌታ ለሆኑት ሁሉ ልባችን ክፍት መሆን አለበት። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። አንዳንድ ሰዎች በጣም ሊፈሩ ይችላል። ተምፐራመንታቸው ዲፍረንት ሊሆን ይችላል። ጌታን የሚጠቁበት አጠጋር ለመጋጠም ሩቅ ሊሆኑ ይችላሉ። እግዚአብሔር ይሰራቸዋል። ነገር ግን አንዳንድ ሰዎች በጣም ህይወታቸው ክፍት ስለሆነ በጣም መጠጋጋት፣ መቀራረብ ሊኖራቸው ይችላል። እነዚህ ነገሮች አንደርስታንድ እናደርጋለን እና ሰው ሁሉ በጅምላ ሆበል ብለን እንደ ማራቶን ሩጫ አንድ ላይ ሊሆን የሚባል ነገር አይደለም። እንደ አቅሙ እንደተሰጠው ጸጋ እንደበቱ ነው ሰው የሚሆነው። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ። አንድ ብልት ሊከብር ብልቶች ሁሉ ከእርሱ ጋር ምን ይላቸዋል? ደስ ይላቸዋል። ሁሉም ደስ ይላቸዋል። እግዚአብሔር የተመሰገነ። መልካም ነገር ለአንዲት ለአንድ ወንድ የሚደረግ ደስ ይላቸዋል። ጌታ ይመስገን ይላል። ክብር ለእግዚአብሔር። እናንተም የክርስቶስ አካል ናችሁ። እያንዳንዳችሁ ምንድን ናችሁ? ብልቶች ናቸው። እስኪ ይህን ነገር ራሳችሁን እንደዚህ ታያላችሁ። እስኪ ለአንድ አፍታ በልቦናችሁ የተመልከቱ። እኔ በቤተክርስቲያን ራሴን እንዴት ነው የማየው? በእኔ ውስጥ እንዳለ ማን ነው? በሌሎች ወንድሞች እህቶች ውስጥ እንዳለ በማን ነው? በክርስቶስ ነው ወገኖች የማያቸው። የክርስቶስ ብልት ነው። የጌታ ብልቶች ከሆኑ ጋር ኖረው የሚል ልቦና ሊኖረን እግዚአብሔር ይፈልጋል። እግዚአብሔር ስም የተባረከ። እግዚአብሔር የተመሰገነ። እንደዚህ ባለ ቤተ ክርስቲያን ውስጥ ሄልዚ መንፈስ ሊኖር ይችላል። ጤናማ መንፈስ ሊኖር ይችላል። ክብር ለእግዚአብሔር። ስለዚህ ለዚህ የሚሰጠውን አንድ ማስጠንቀቂያ በጣም አድርገን ልናስበው የሚገባ አይተን እንጨርሳለን። ኤፌሶን ምዕራፍ 4 ላይ እንደዚህ ይላል የእግዚአብሔር ቃል። ጳውሎስ በእስር ቤት ሆኖ ይሄንን ሲናገር ልባችሁ ያስተውሉ ወገኖች። እንግዲህ በጌታ ስለሆን እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። ለአካል ህይወት ነው የተጠራ ነው። ቤተክርስቲያን ሆነ ልንሆን ነው የተጠራ ነው። በዚህ ሁኔታ እንድትመላለሱ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ውድ ወገኖቼ ሁላችንም አይሁዳዊ
ግሪካዊ ባሪያው ጮ በጉዞ ላይ ነው። ወዴት ነው እየተጓዘ ያለው? ወደ ያው ድንጋይ እየተጠጋ ያለው። ወደዚህ ወደ ያው ድንጋይ እየተጠጋ በጉዞ ላይ ነው። አንዳንዱ በጣም ተጠግቷል፣ አንዳንዱ ገና ነው። ብዙ ትግስት ይጠይቃል። እዛ ያለው ሰው በቃ አንደኛ ከኛ ርካለክም ወይገር ወይ ሩጥ ማለት አንቺ አይደል? እና ትግስት ያስፈልጋል። በጣም ትግስት ያስፈልጋል። ሁሉንም ሰው በጅምላ ባንድ ጊዜ ቤት ሲሰራ እንኳን ሰዎች ቤት ሲሰሩ ለምን ባንዳጨሩትም ብትሏቸው መጀመሪያ የሰራን እኮ ያ የተገነባው ከስር ያለው ሳይደርቅ ሌላ ቢጨመርበት ምን ይሆናል? አይሸከም ዝርግፍ ብሎ ነው የሚወድቀው። ስለዚህ የደረቀ የተነከረ ነው የሚጨመረው። አንዱ የተነከረ ነው ይላል። እና የነቶሮ ቶሮ ቤት አይነት አይደለም ቤተክርስቲያን ነገር። ሰዎችን እግዚአብሔር ያስገደደ በጅምላው ሱበሩ ተገጣጥሞ አንተ ዚህ ባ አንተ ዚህ ባ ያለ እግዚአብሔር ቢገጣጥመን ሊሆን አይችልም አይደል? እግዚአብሔር ከምድር አፈር ሰውነታችንን አበጀ ቢሆን እንዲያው ሁሉ ነው እንደዚህ የሰራን አይመስለኝም። እንዴ ሁሉ አይናችን እግዚአብሔር ምንም አይሳነው። ነገር ግን ውድ ወገኖች በብዙ ጥበብ እግዚአብሔር እንደሰራን ነው ማለት እግዚአብሔር ይመስገን። ስለዚህ ቤተክርስቲያኑ ሲሰራ ወደ ያው ድንጋይ ምን ያረጋል? መቅረብ የሚል ቋንቋ ነው። ቤተክርስቲያን ነው የሚሰራበት መቅረብ የሚል ቋንቋ ነው። መቅረብ ነው የሚሰራ፣ አባልነት አይደለም፣ መቅረብ ነው። ስለዚህ እየቀረብን ነው ወደሱ እየቀረብን የምንሰራው። ስለዚህ በዚህ ጉዞ ውስጥ በተለያየ ሬንጅ ላይፍ ውስጥ ልንኖር እንችላለን። አንዱ ገና ጀማሪ ነው ለመቅረብ፣ አንዱ ተጠጋ ነው አይደለም። እና እነዚህ ሁኔታዎች በቤተክርስቲያን ውስጥ ትዕግስት ይጠይቃል። እግዚአብሔር ስም የተባረከ በትህትና ሁሉ ላይ እና አንዳንዶች ሲመጡ ምናልባት እየመጡ እያሉ ገና ከሩቅ ከሆኑ ወደዚህ ያው ድንጋይ በመቅረብ ላይ እናንተ ሲዋችሁ ላትጥሟቸው ይችላል። እና እኔ አሁን አንዳንድ ጊዜ ድሮ ሰዎች ሲያዩኝ ከሁለት ጊዜ የሚተዋወቁኝ ጊዜ ነበር በውስጥን እያለሁ። ምክንያቱም እኔ አሁን ለቤተ ክርስቲያን እንደዚህ ከከረባትና ሱቅ ማረብ ነበርኩ እንጂ ብዙ ጊዜ ሲምፕል ልብስ መልበስ ነው የምወደው። እና ሰዎች ሲተዋወቁኝ ታየስ ምናምን ይሉኛ ይተዋወቃሉ። ፓስተራችን ነው ስላቸው ነው እና እንደገና ደግሞ ይተዋወቁኛል። አያችሁት? አንዳንድ ጊዜ ሰዎች ቫሊ ላይሰጧችሁ ይችላል፣ እንደ ኤግዛምፕል ሊሆንላችሁ እና ሰዎች ይመለከቷችኋል። ሚዛን ይዞ ማየት ሰው ባይዘሞ ሰዎች ሚዛን ይዘው አይናቸው ውስጥ ሚዛኑ እንዲህ ሲያረጋችሁ ይታያል። አላያችሁ? ሚዛን እና ንግግራችሁን እንደዚህ ያደርጉታል። ወደ ላይ ወታቻ አለው የለው ገና ምንድነው ይላቸዋል። እና ሁኔታችሁን እያየን ሊመዝኑ ይችላል። ያን ጊዜ ልበሱት የሚለን ምንድን ነው? ትህትና። ምን ከማናንሽ ምንድን ነው እንደዚህ የሚያይ ብላችሁ ጎላ ለማለት ፈጠጥ ለማለት ወደ ላይ ለመውጣት ብትሞክሩ አይሰራም። በትህትና ደግሞ ሰዎች ባሉ አይሰጧቸው። ደግሞ ኢምፖርታንት ለመሆኑ በላያችሁ ላስፈላጊ ያለ ነገር አጨምሩ። ትሁቱ ይላል። ቢንቋቸው ምን ያመጡላቸዋል? ቢያከብሯቸው እኮ አጨምሩላቸው። ስለዚህ ትሁቱ ሲምፕል ነው። ለምን እኛ ባሪያነታችንንም ጥለን ጨዋነታችንንም ጥለን ግሪካዊነታችንን ጥለን የሚያኮራን የምንለው ሁሉ ጥለን ነው ወደ ጌታ ምን እየተጓዝን ያለ ሁሉ ጥለን እኮ ነው የምንጓዝ። ሊያሳንሰን ወደ አለው ኢየሱስ እየሄድን ያለ ነው። እንደውም ማነሳችንን ከአሁኑ ካስር አስታውሱት። እግዚአብሔር ይባርካቸው። ሚዛናቸው ላይ ባዶ ሆነን ታጥለውን ከሆነ ቴንክ ዩ ፎር ሪማይንዲንግ የሚበሏቸው ጊፍት ነ ጊፍት። ስለዚህ ትህትና ያስፈልጋል። እንዴት እንዲህ ተብዬ እንዴት እንዲህ ተደርግ እንዴት እንደዚህ ታይቼ ብላችሁ ትነጭ ተገባችሁ ወደዛ ሄዳችሁ ትታችሁ ወደዚህ እየተመለሳችሁ እኔ እኮ እንደዚህ ነኝ እያላችሁ ወደዚህ ነው ጉዞ የጀመራችሁ። ስለዚህ ጉዞ ይቀርበስ ይቀርበስ ወይስ ወደምናንስበት እየሄድን ምታ ወደምናንስበት እየሄድን ምታ። ስለዚህ ቤተክርስቲያን የተለያዩ ሰዎች ይመጣሉ፣ ሚዛን ይዘው ይመጣሉ። ምዘኛ ያመጧቸዋል፣ ባዶ ገለባ ተሆኑባቸዋላቸው። ሌሎችችን ደሞሪ በትህትናው በየዋህነት በብልጠት መኖራቸው በየዋህነት ፍጹም ኢንተርናል የሆነ የዋህነት እየተቀበለ በትዕግስት አንዳንድ ነገሮች ይህን ቶለሬት ማድረጋቸው እንጂ ይሄማ ይሄ ሶልቭ መሆን አለ ይሄ ነገር ሶሉሽን ካላገኘ ሞቸገኛል ገ ወደዛ ብሎ መጠላለችን ከትልልተው የት ነው የምንከተመው? እዚች ጋር ከተማ አንከተመው? በጉዞ ላይ ነው ቆይ እየተጠጋን እየተጠጋን የኛን ነገር ያጣን ክርስቶስ ብቻ ወደሆነበት ህይወት ልንገባ ከተማ እዚህ ማከተማችን። ስለዚህ በተለያየ መንገድ ትዕግስትን መልበስ አለብን። ክብር ለእግዚአብሔር ነው፣ ክብር ለእግዚአብሔር ነው። ትህትና፣ የዋህነት፣ ትዕግስት በጣም ኢምፖርታንት ናቸው። ልብ በሉ፣ እነዚህ ነገሮች እኔ ስመለከታቸው እኒህ ነገር ሪኳየር የሚያደርገው ይሄ የጉዟችን ደረጃው የተለያየ ሬንጅ ላይ ስላለ ስለዚህ እዚህ ያለው አስተያየቱ፣ ቫሊዩ ሲስተሙ ገና አልተለወጠም። እየተጠጋ የመጣ ሰው ግን እነዚህ ነገሮች ይረዳል። የእግዚአብሔር ስም ተባረከ። እርስ በርሳችሁ በምን ታገሱ? ለምን? እኔ እዚህ ከመጠጋቴ በፊት ታሪኬን ህይወቴን የለወጠ ጌታ እዚህ ገና በመምጣት ጉዞ የጀመረውን እንደኔ እንደሚያደርገው ስለማቅ በፍቅር ዋጋህን ታገኛለህ፣ ዋጋሽን ታገኛለሽ። ይህ ጉራሽ በሙሉ ግፍግፍ ብሎ ነው የሚመጣው። ጌታ ይመስገን። እኔ በተማርኩበት ምረት እኔ በተወደድኩበት ምረት እኔን እርግፍ ግፍ አርጎ ኢየሱስ ብቻ ወደሆነበት አንተ ለመጣለች መባባል አለብን። በምንድን ነው የምንተቀምሰው? በፍቅር የእግዚአብሔር ጸጋ እዛ ያለውን ሰው እኔ ወዳለሁበት ሊያመጣው እንደሚችል የጌታን ምህረት፣ የእግዚአብሔርን ጸጋ፣ የጌታን ማዳን እንተማመናለን። አትተማመኑ? ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ ሰዎች የሚያሳዩ አት ኤኒ ታይም በሰዎች ላይ የምታዩትን ነገር ግብግብ ፈጥራችሁ ችግር ፈጥራለሁ ብትሉ የሆነ ከተማ ከተማችኋል፣ ወይም ሪቨርስ የሆነ ጉዞ ላይ ናችሁ ያላችሁት ማለት ነው። በጉዞ ላይ ግን ወደ ጌታ ወደሚያሳንሰን ግን እየመጣን ከሆነ እኔም አንሳለሁ፣ ሌላውም ያንሳል። አይሁዳዊ ያንሳል፣ ግሪካዊ ያንሳል፣ ጨዋው ያንሳል፣ ባሪያውም ያንሳል። ሃሌሉያ፣ ክብር ለእግዚአብሔር። እንዴት ያለ ውብ የሆነ ህይወት ነው ጌታ ወገኖቼ። ስለዚህ በፍቅር ነው የምንታገሰው። ለምን? ሰዎችን ዛሬ የሚያሳዩትን አሁን የሆነው ነገር ሁሉ የሚጠቁት ጌታ እየለወጣቸው ይመጣል። ቁጥር 3 በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። የሰላም ማሰሪያ ተለያዩ እንጨቶች ሰብስባችሁ ካላሰራችኋቸው ዶሮ ልጆች እያለ ችቦን ሰራ ነበር። ችቦ ሰርቶ የሚያውቃሉ? ብዙ የሚገዛ ይሆናል። እኛ እየሰራ ነው፣ ያው ጫካ እየሄደች እና ችቦን ሰራለን እንሸጥ ነበር ልጆች እያለ እኔ አስታውሳለሁ ከጓደኞቻችን ጋር እና የተለያየ እንደውም የኛ አንዳንዶቻችን ችቦ እንትን ሁሉ ምሸት ነገር ውስጡ እንከትበታለን እና ችቦ እየሰራን ካላሰራችሁት ችቦ ምን ይሆናል? የአንዳንዱ ደረቅ ጨራሮን ምትሉትና ታስሩታላችሁ እና እንደ አንድ እንደ ዱላ ይወት የሆን እስኪሆን ድረስ በደንብ አርጋችሁ ካሰራችሁት ያምራል። እኔና እናንተ በምንድን ነው የምንታሰረ? በእውቀት ማሰሪያ። እውቀት ይበጠብጣል፣ ይበታትናል። በምን ማሰሪያ ነው ተሳሰሩ? በሰላም ማሰሪያ። ኦ ክብር ለእግዚአብሔር። በእግዚአብሔር የሰላም ማሰሪያ እንተሳሰራለን። አያችሁ፣ በዛ በሰላም ማሰሪያ ተሳስረን ምን እንሆናለን? የመንፈስን አንድነት እንጠብቃለን። በጌታ የተገኘ ይሄ ነው ክርስቶስ ምክንያት የሆነበት። እኔ እከሌ የምባለው እከሌ ደግሞ የሚባለው እከሌ የሚባለው ከተለያየ ቦታ መጣ። እኔም ወደ እሱ ለመምጣቴ ምክንያቱ ኢየሱስ፣ እሷንም እሱንም ለማምጣቱ ምክንያቱ ኢየሱስ፣ እኔን የሚያሳንስ ያንን የሚያሳንስ እሱ ነው። ይህንን አንድነት በሰላም ማሰሪያ ምናደርገዋለን?
እንጠብቀው። ክብር ለእግዚአብሔር። በሰላም ማሰሪያው እንጠብቀዋለን። ክብር ለእግዚአብሔር። የመንፈስን አንድነት እና በዚህ አንድነት ውስጥ እኔና እናንተን አንድ አድርጎ ወደሚሰራን ወደ መገጣጠሚያችን ወደ ኢየሱስ እየተጠጋን ወደምንሰራበት አንድነት ውስጥ ለአንድነታችን መፋለስ ምክንያት የሚሆነው ነገር ሁሉ ያለምንም ኮምፕሮማይዝ መፍረስ ያለበት ነው እንጂ ቦታ አይኖርም። ክብር ለእግዚአብሔር። የመንፈስን አንድነት መጠበቅ አለብን። ለመጠበቅ ምን አርጉላል? ምን ማለት ነው? ትርጉም ነው። ችላ የምትሉት ነገር አይደለም። ሆን ብላችሁ አርግ የምትሆኑበት ነገር የምትነቁበት ጉዳይ ነው። ለምን? የመንፈስን አንድነት ለማፍረስ ጠላት ሁልጊዜ ያደርጋል። በሞመንት ሰይጣን እድል ፋንታ ቢያገኝ ሁልጊዜ ክርስቲያኖችን ልባቸውን ማራራቅ፣ እንዳይቀባበሉ ማድረግ፣ መተቻቸት፣ ክሪቲሲዝም፣ ጥላቻ ይመጣል። ምን ይሆናል? ሰይጣን ያጨበጭባል። ለሌላው ሰው ሊመጸልይ አልችልም አለ። እንዴት በሸክም እጸልያለሁ ለሌላው ለወንድሜ ነ እንዴት የሌላው ሸክም የእኔ ጉዳይ ይሆን? ስለዚህ ሰይጣን የጸሎት ህይወታችን ሁሉ ድብቅ ማጡ ነው የሚያጠው። ሁለት ሰዎች አብሮ ይጸልያሉ፣ የመንፈስ አንድነት ጸሎታችን ትርጉም የለው። ወደ መሰዊያ በምትመጣ ጊዜ በአንተና በወንድም መካከል ያለውን ነገር ምን አለ? መጀመሪያ አስተካክል ነው የሚለው መጽሐፍ ቅዱስ። መሰዊያ ላችተን ወደዛ ከማቅረብ በፊት አስተካክል ነው። አይ ግደለም፣ ጌታ ይቀበለኛል። ትቀልጣላችሁ። መጽሐፍ ቅዱስ አይሻልም ነገሮች? ስለዚህ የመንፈስን አንድነት መጠበቅ ትጋት ይጠይቃል። ይሄ እንግዲህ አማኞቹ የሚያደርጉት ነው እንጂ ቤት ሰርቼ ለቤቴ አንድ ዘበኛ ላቆም ይችላል፣ ወይም ሴኩሪቲ ኤዲቲ ምናምን ላረግ ይችላል። ቤቱ ሊጠበቅ ይችላል፣ በኤሌክትሮኒክስ ሰርቬላንስ ወይም በዘበኛ ሊጠበቅ ይችላል። የእግዚአብሔር ቤት ግን የሚጠበቀው እያንዳንዱ ዘቆሞ ክብር ለእግዚአብሔር። የመንፈስን አንድነት በሰላም ማሰሪያ ይጠበቅ። ሰላም የማያመጣ ነገር ክስ፣ ትችት፣ አፍራሽ የሆነ ነገር ያለው ዲስትራክቲቭ ኔቸር ያለው ነገር በሙሉ የእግዚአብሔር ሕዝብ መካከል መወገድ አለ። እግዚአብሔር የተመሰገነ። ስለዚህ ሁልጊዜ ችግሮች ይኖራሉ፣ ችግሮች ሊኖሩ ይችላሉ፣ የሚያነጋግሩ ችግሮች ይኖራሉ። ነገር ግን ወደ አንድ ውይይት ላይ ስመጣ ግን ይሄ ነገር እግዚአብሔር የሰራውን ለመገንባት የሚያዋጣ ነው ወይስ እኔ ራሴን አጽድቄ ሌላውን ሰው ለመኮንን ነው ተልኮ? ይህን እያንዳንዱ ሰው መጠይቃለ። በፈለገ ተአምር ጌታ ወደ እሱ እያመጣቸው ያሉትን ሰዎች የሚያልቅ ነገር ለማንም እድል የለ። ያ የዲያብሎስ ስራ። ስለዚህ በጉዞ ላይ ያሉ ወገኖች ሪቨርስ ጉዞ እንዲያደርጉ ምክንያት የሆነ ፍጥጫ ተፈጥሮ ከሆነ ጉዟችንን ያደናቀፈብን ነገር አለ። እኔ ወደፊት መሄድ አልቻልኩም፣ እህቴ መሄድ አልቻለም፣ ወንድሜ መሄድ አልቻለም ምንባባለው ነገር ከሆነ ለአንድነት የሚሆን ጥያቄ ነው። ውይይቱ ጥሩ ነው። የለም አስታጥቃታል አስታጥቀዋለሁ ከሆነ እሱ እዛ ነው፣ እዛ ማለት ነው፣ እዛ ማለት ነው። ፊቱን ወደዚህ ላልመለሰ ሰው የሚሆን ነው ማለት ነው። ግልጽ ነው። ስለዚህ የእኛ ተልኳችን ሁሉ የሰላም ማሰሪያ በሆነው በእግዚአብሔር ጸጋ ውስጥ ተሞልተን የመንፈስን አንድነት መናገር እንጠብቃለን። ጌታ የሚሰራው ቤት አይፈርስ። ክብር ለእግዚአብሔር። ሰዎች ልጆቻቸውን ቤተሰባቸውን እንዳይበተን፣ ቤተሰብ እንዳይበላላ፣ እናት አባት፣ የቤተሰብ አንጋፋ የሆኑ ሰዎች ዩኒቲ እንዲጠበቅ የሚያደርጉት ጥረት ብዙ ነው። ልጆቻቸው ሲጣሉባቸው ይታመማሉ ሰዎች። ውድ ወገኖች የዘላለሙ የናዝሬቱ ኢየሱስ ክርስቶስ የሚሰራው ቤት በማን ምክንያት ይፈርስ? በማንም አይፈርስም። ስለዚህ እኛ የሰላምን አንድነት ለመጠበቅ በሰላም ማሰር የመንፈስን አንድነት ለመጠበቅ መትጋት አለበት። ክብር ለእግዚአብሔር። እዛ ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሆኑ ማባላል። ክብር ለእግዚአብሔር። ደሳዩ የክርስቶስ ቤተ ክርስቲያን እንደዚህ ነው መኖር ያለባት። እግዚአብሔር የተመሰገነ። ይህን ትምህርት ተምረን ወደ ጸሎት ስንሄድ ላሳስባችሁ የምወደው ነገር አለ። ሪሊ በቤተ ክርስቲያን ውስጥ እንደተጨመራችሁ ይሰማችኋል? ከነበራችሁበት መጥታችሁ በመንፈስ ቅዱስ በመጠመቅ ጌታን በማመን ከክርስቶስ የተነሳ ጌታን በመቀበል ወደ ቤተ ክርስቲያን ውስጥ መጨመር እዛ ውስጥ እንዳላችሁ ይሰማችኋል? እንደዛ የማይሰማችሁ ከሆነ የጌታ እራት ፈጽሞ መውሰዳችሁ የጌታን እራት ማንም ሰው ውስጥ መጥቶ የሚወስደው አይደለም። ወደ ክርስቶስ አካል ውስጥ ግን የሚያስገባችሁን እርምጃ ወስዳችሁ ከሆነ የውሃ ጥምቀትን ለመውሰድ የጌታንም ነገር አለ አይደለም የተማራችሁ ለማደግ በቤተ ክርስቲያን እድገት ውስጥ ወደ ጌታ እየተጠጉ ለመሄድ ራሳችሁን መስጠት አለባችሁ። እግዚአብሔር ይህ እንድታደርጉ ይርዳችሁ። ይሄ መልእክት እነዚህ ነገሮች ለማድረግም የሚረዳ ነው። ሁለተኛ፣ በቤተ ክርስቲያን ውስጥ በብዙ ፍቅርና ትዕግስት ልንኖር ይገባል። ሁላችን ደካሞች ነን፣ የተለያየ ህይወት ደረጃ ላይ ነን ያለ ነው። ነገር ግን ሁላችንም ጌታን እየተጠጋን ያለ ነው። በመጠጋት ነው የምንሰራው። ስለዚህ ቤተ ክርስቲያን ውስጥ በቂም በበቀል በጥላቻ በመናናቅ አልቀበላትም አልቀበለውም በማለት መኖር የእግዚአብሔርን ስራ እንደምታፈርሱ ማወቅ አለባቸው። ይሄ ቶለሬት ሊደረግ አይችል። ጌታ የሚሰራውን ስራ የሚያፈርስ ባህሪ ማስተናገድ አንችል። ስለዚህ በትህትና በየዋህነት በትዕግስት በፍቅር ችግሮቻችንን ሶልቭ ማድረግን መማር አለ። ለምን? ቤቱ መሰራት ነው። የቤተ ክርስቲያን ትምህርት እየተማርን መዝሙር ብቻ እየዘመረ የምንሄድበት ሳይሆን የእግዚአብሔር ህዝብ እየተያዘ ምን መሆን አለበት? የአካል እድገት መኖር አለ። እግዚአብሔር እንድታረጉ ይርዳችሁ። እግዚአብሔር ስም የተባረከ በቤተ ክርስቲያን ውስጥ መልካም ነገር ሊያዋጣ የምችለው ከእኔ ህይወት የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ለወንድሞቼ ለእህቶቼ የሚሆን ጸጋ ከኔ ሊወጣ የሚችለው እሱን በመጠጋት የሚገኝ ነው እንጂ በሌላ በምንም ነገር እኔ በማንነቴ ቫሉ የለኝ። በማንነታችን ቫሉ ለማግኘት እንዳለ ጌታን መጠጋት። ተጠጉት። ስትጠጉት ታስታውቃለች። አቴንሽን ፍለጋ ማለት ነገር ማድረግ የለብን። ሰዎች ያውቁናል። ሽታችን ይለወጣል። ጸረናችን ይለወጣል። በንግግራችን፣ በአነጋገራችን፣ በአቲቱዳችን ኢየሱስ እያሳነሰ መጣል። ታሪካችንን የራሳችንን በመናገር ሳይሆን የተጠጋነው ጌታ በሚያጎላ ህይወት ቫሊያችን ነው። ክርስቲያን ጀምራል። ክብር ለእግዚአብሔር። በእግዚአብሔር ቤት ውስጥ መከበር ትፈልጋላችሁ? በእግዚአብሔር ቤት ውስጥ መልካም ነገር ማምጣት ትፈልጋላችሁ? ወደ ጌታ ልኮች ክርስቶስን መጠጋት፣ አጀንዳው ክርስቶስን መጠጋት። ፖዚሽን ማግኘት አይደለም፣ ስም ማግኘት አይደለም፣ በተለያየ ነገር ሌሎች ነገሮችን ማድረግ አይደለም። ወደ ጌታ መጠጋት። ተጠጋችሁ ቁጥር ተፈላጊ ትሆናላችሁ። እግዚአብሔር ስም በእንዲህ ህይወት ብንኖር ቅዱስ እንደሚነግረን ጌታን በተጠጋሁት ቁጥር ከራሴ ያለፈ ህይወት ይኖረኛል። እኔን የሚያሳንሰው ጌታ ሲጠጋው የሌሎች ወንድሞች የእህቶች ችግር ይጎላል፣ ኒዳቸው ይጎላል፣ ህመማቸው ይጎላል፣ ይሲ የደከሙት ድካም ይጎላል። የመርዳት ነገር ግድ ይመጣብኛል። እሺ እነሱ ጋር አብሮ ለመሆን ለመቆም ግድ የሚል ነገር ነው የሚመጣብን። ለምን? እኔ በብልት ህይወት ውስጥ ትርጉም ያለው ነው ለመኖር ምክንያቱ የኔ ቸርነት፣ የኔ ዋህነት፣ የኔ ደግነት ሳይሆን የተጠጋሁት ጌታ ነው የሚያደርገው። ግልጽ ነው ወገኖች፣ ይሄ የምንጠጋው ጌታ የቤተ ክርስቲያንን ቅዱሳን ተሰብስቦ ቢማማኑ ቢፈራረሙ አንድ እንሆን አንከዳድም በሁሉ እንስማማለን ቢሉ በቃ ደም እንኳን እንደ ዱሮ ሰዎች ተቀላቅለናል ቢሉ አይሆን። ይሄን ጌታ ስንጠጋው ግን እኔ ጋር ያለው ጌታ፣ እህቴ ጋር፣ ወንድሜ ጋር ያለው ጌታ አንድ ስለሆነ ከሱ የተነሳ ያለው አንድነት ሰዎች ከሚያደርጉት አንድነት ይበልጣል። የትኛውን አንድነት ትፈልጋለች? በጌታ አለው። ክብር ለእግዚአብሔር። ይህንን ሊያደርግ ኢየሱስ ራሱ ሁለመናም ለእናንተ ሰ ክብር ለእግዚአብሔር። ስለዚህ ይሄ ነገር የእድገት ነገር ስለሆነ መጨረሻ ምነግራችሁ ለጌታ ልጆች የእድገት ነገር ስለሆነ የጉዞ ነገር ስለሆነ የመጠጋት ነገር ስለሆነ ተጠጉ ቅረቡ የሚል ስለሆነ የጉዞ ጉዳይ ስለሆነ በአንድ ጊዜ በጅምላ ምንሰራለ እግዚአብሔር እንድንተጋገበዋንበትና እንድንኖር በፍቅር እንድንቀባበል እግዚአብሔር የተመሰገነ። እኔ ሰራይ ሌላው ይሰራል በሚል ደግ